ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አያሌ ክስተቶችን ያስተናገደውና በማስተናገድ ላይ ያለው የሀገራችን የፖለቲካ ታሪክ ውስጥ ከፍተኛ ተሳትፎ በማድረግ የሚታወቁትን የአደባባይ ምሁር ፕሮፌሰር መስፍን ወልደማርያምን የማያውቃቸው አድማጭና የፖለቲካ ተከታታይ ይጠፋል ማለት ዘበት ነው። በተለምዶ የ60ዎቹ ትውልድ እየተባለ የሚጠራውና የዘመናዊ ኢትዮጵያን ፖለቲካ ቅርጽ ያስያዘው የተማሪዎች እንቅስቃሴን ጨምሮ በብዙ ሁኔታዎች ውስጥ ስማቸው የሚጠቀሰው እኚህ ምሁር ባሳለፍነው ሳምንት የዜና እረፍታቸው ተሰምቷል። ፕሮፌሰር መስፍን በሙያቸው የጂኦግራፊ ምሩቅና ምሁር ቢሆኑም በኢትዮጵያ ታሪክና ፖለቲካ ቀላል የማይባል አሻራ ያሳረፉ ምሁር ናቸው። ምናልባት አብዛኛው ሰው በዚህ ዘርፍ ይወቃቸው እንጂ ፕሮፌሰሩ ከዚህ በላይ የግጥም መጻፎችና ሌሎችንም የጻፉ ግለሰብ ናቸው። ፕሮፌሰር መስፍን የሰብአዊ መብት ታጋይም ነበሩ። የኢትዮጵያ ሰብአዊ መብት ጉባኤ መስራችም ነበሩ። ታዲያ እኚህ ታላቅ ምሁር ላሰቡበት ዓላማ የጸኑ ሲሆን ልክ የመሰላቸውን ነገር ከመናገር ወደ ኋላ አይሉም ነበር። ይህ ባሪያቸው ደግሞ በሀገር ውስጥ ብቻ ሳይሆን በተለያዩ ዓለም አቀፍ መድረኮችም ተንጸባርቋል። ይህንንም ለማስረዳት አንድ ገጠመኛቸውን ላጋራችሁ ወደድኩ። ነገሩ እንደዚህ ነው። የዛሬ 30 ዓመት አካባቢ ፕሮፌሰር መስፍን በአንድ የውጭ ሀገር ዩኒቨርሲቲ ንግግር እንዲያደርጉ ይጋበዛሉ። በዚህም ወቅት የመድረኩ አስተዋዋቂ ከዚህ በመቀጠል ጥናታቸውን የሚያቀርቡልን በሚል ለመድረኩ እንዲህ ብሎ አስተዋወቃቸው። Our next guest speaker is a colored man from Ethiopia, and I would like to invite him to the stage, Professor Masfin Waldemariam, ብሎ ወደ መድረኩ ጋበዛቸው። በዚህ ሰው የዘረኝነት ንግግር የተናደሩት ፕሮፌሰር መስፍን የጥናት ስራቸውን ለማቅረብ ወደ መድረኩ እንደቀረቡ I would like to thank all the colorless people and the colorless host of the stage. በማለት የመልስ ምት እንደሰጡት ባንድ ወቅት ስለ ፕሮፌሰሩ ገጠመኞች ከተጻፈ መጽሔት ላይ አንብቤያለሁ። ወደ ሀገራችን ፖለቲካም እንዲሁ ስንመለስ ፕሮፌሰር መስፍን ከንጉሱ ዘመን አንስቶ እስከ አሁን ብልጽግና ድረስ ባላቸው ዕውቀትና አቅም መንግስት ዴሞክራሲና ከህዝብ ጎን መቆም እንዳለበት ሳይታክቱ በመምከርና በመተቸት ይታወቃሉ። ታዲያ እኚህ ምሁር ስልጣን ላይ ያለውን መንግስት ብቻ ሳይሆን በተቃዋሚ ጎራ ያለውንም ለመተቸት ወደ ኋላ እንደማይሉ ማረጋገጫው በ1997 ለቅንጅት ፓርቲ መፍረስ እና ተከትሎ ለተፈጠረው ሁኔታ ኃላፊነቱን የፓርቲው አመራሮችና የትግል አጋሮቻቸው የስልጣን ጥማት እንደሆነ በእነዚሁ የፓርቲ አባሎቻቸው ፊት ለፊትና በህዝብ ፊት ለመናገር ወደ ኋላ እንደማይሉ ባንድ ወቅት ፕሮፌሰር ብርሃኑንና አቶ ኃይሉ ሻውልን ተጠያቂ አድርገው የተናገሩትን ማስታወስ በቂ ነው። ከሁለት ዓመት ከስምንት ወር ባስቆጠረው ሀገራዊ ለውጥም ብልጽግናን ልብ ይሏል። ፕሮፌሰር መስፍን የጎላ ተሳትፎ ነበራቸው ማለት ይቻላል። በለውጡ ዋዜማ ተስፋ አድርጎባቸው የነበሩትን አመራሮች ዶክተር አብይን ጨምሮ ህዝብ ጊዜ እንዲሰጣቸውና ድጋፍ እንዲያደርግላቸው ሲጠይቁ የነበር ቢሆንም የኋላ ኋላ በሀገሪቱ እየተፈጠረ ያሉትን ስርዓተ አልበኝነትና ሁኔታ በዚህ መልክ አቅርበዋል። የአብይ አስተዳደር የተራበ ጅብ ሲሆን ማየት ያሳፍራል። የአብይ አስተዳደር ዑነተኛ መገለጫው ፍጥጥ ያለ አይነ ደረቅነት እየሆነ ነው። ይህ ህሊና ቢስነት ነው። በርግጥ ስህተቶችም ሆነ የባለስልጣኖቹ አይነ ደረቅነት ከግብረ ገብ ችግር የመነጨ አይደለም። በሁሉም ልብ ውስጥ የተቀረጸው ኦሮሙማ የሚባል ላንድ ብሔር የመቆም ዝንባሌ ስላለ እንጂ ህሊና ቢስ መሆናቸው የሚገለጽባቸው የሄዱበት ዘረኛ አካሄድ ከተሰጣቸው ኃላፊነት ጋራ ለማጣጣም የሄዱበት መንገድ ነው። ኦሮሙማ ሁሌም ወንጀል ሲሰሩ በህሊናቸው ምትክ መንፈሳቸውን የሚያስተምሙበት ሚዛናቸው ነው። ላንድ ቡድን ተጠቃሚነት ሲሉ የሰሩትን ወንጀል በዚህ መልኩ ትክክለኛና የሚያኮራ ስራ አድርገው ማውራት ይጀምራሉ። ነገር ግን ይህ ህግ ወጥነት ነው። አደራን መብላት ነው። እምነትን ማጉደል ነው። ህዝብን መግደልና መናቅ ነው። እየሆነ ያለው ነገር አስቂኝም አስደናቂም ነው። ከህወሓትን የቀንጅ ብሎ ሲሳደብ የነበረ የአብይ አስተዳደር የተራበ ጅብ ሲሆን ማየት ያሳፍራል። በአይናችን እያየን የሚፈጸመውን በደል እንኳን እንደሚኮራበት የሚናገር አይነ ደረቅ ሆኖ አረፈው። የአብይ አስተዳደር አይነተኛ መገለጫው ፍጥጥ ያለ አይነ ደረቅነት እየሆነ ነው። ለምሳሌ አማራን እና አማራኛን የሚያጥላላ ንግግር ይናገርና አማራና ኦሮሞ ደም ቅዳ ደም መልስ ናቸው ይላል። አማርኛ እንዲዳከም እየሰራን ነው ባለበት አፉ አማራና ኦሮሞን ለመነጣጠር የሚደረገው ሴራ አይሰራም ሲል እንሰማለን። ነፍጠኛን ሰብር ነው ካለ በኋላ የአማራ ህዝብ ወንድም ህዝብ ነው ይላል።
አንዱ ከሌላው ዘር ይበልጣል ይሻላል የሚባለው እምነት ዋጋ
ያ ደም ለአቶቿን ፍት በድል ተቆማለች ደውል ከታቸው ተስፋስ ለሆነ ላንተም ፈለ ዛሬም ትልቅ ኢትዮጵያ አዲስ አይደለም ለሷ መከራ ያልፋላት
Na 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 ክብሯ የረገፈው አጥሙ ሲሰሩበት ጌጥ ነው ያጀግና ሰው ስሙ ናናናናና ኢትዮጵያ ምድር ዋጋው ከፍ ያለ ነው ሲኖር በፍቅር አንድ ጻን ነበረች ድንገት በጎዳና ወርቃ የተገኘች ነገሌ ቦረና እናቷም ሆነቻች ደረቶ ታጥፈታ ዘራሳ ተጠየቅ ሰው መሆኗን አይታይ በቤን ይሻንጉል ወርቅ በትግራይ ሹሩባ በአማራ ነጭ ደም ሳሱባ በደቡ ሰው ሸማ በሃረሪ ሰንጋ ለጆም ለሱማሌ ሰሰፋይ ሎጋ ባፎር በጋምበላ ነበራታ ጅባ ታላይ ተንስታ ሻቹንኩ ዞሮ መግቢያ መንገድ ኢትዮጵያ ናትንኩ
በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችንን በዛሬው ፕሮግራማችን እንደተለመደው የተለያዩ አርዕስቶችን እንዳሰሳለን። በቅድሚያም የባልደራስ መኢአድ ሊቀመንበር የሆኑትን የእስክንድር ነጋንና የትግል አጋሮቻቸውን ጉዳይ በተመለከተ በስዊድን ፓርላማ ተወካዮች ለውጭ ጉዳይ ሚኒስትሯ ለወይዘሮ አን ሊንዴ የቀረበውን ጥያቄ በተመለከተ ጥያቄውን ፈርመው ካቀረቡት አንዱ የሆኑትን የተከበሩ ፔተር ለበሪን በስልክ ለማነጋገር እንሞክራለን። ዜና እንደተለመደው 5 ሰዓት ላይ ጊዜውን ጠብቆ ይቀርብና ከዜናው በመቀጠል የስልክ መስመራችንን ወደ ኢትዮጵያ በማዞር የአዲስ አበባን ጥያቄ በተመለከተ ኢትዮጵያ ውስጥ በአሁኑ ጊዜ ትንሽ ለየት ባለ መልኩ ፓርቲዎች ለጋራ ዓላማ በጋራ ለመስራት መስማማታቸውን በተመለከተ የወሰዱትን እርምጃ በተለይም አዲስ አበባን በተመለከተ በጋራ ለመስራት የወሰዱትን እርምጃ እንዲያስረዱን አንድ የድርጅት ተወካይ ይዘን ለመቅረብ እንሞክራለን። በመጨረሻም የኢትዮጵያ ድምጽ ሬዲዮ ተወዳጅ የማዝናኛ ፕሮግራም አዘጋጅ ብሩክ በረከት የላከልንን እንደ ዩጎስላቪያ የተባለ ትረካ እናሰማቸዋለን። እዚህ ስቱዲዮ ውስጥ እኔ አለሁ፣
እስክንድር
ዮናስ አለ፣ እንዲሁም የቴክኒክ ኃላፊያችን
መርሶ እንደማገኝ
የተኛ እንዳይመስላችሁ
ጉንፋን ስለያዘው
ነው ተጠንቅቀን ነው ሁላችንም
አላስተላለፈው
ምን ካራንቲን ውስጥ አስገብተነዋል ስቱዲዮስ እንገኛለን። እንግዲህ የናንተን ጥያቄዎች፣ አስተያየቶች፣ መልክቶች ለማስተናገድ ተዘጋጅተን እንጠብቃለን። ጥያቄ ካላችሁ፣ መልክት ካላችሁ፣ አስተያየት ካላችሁ በማንኛውም ጥያቄ ላይ የምንችለውን ለመመለስ የማንችለውን ለሚችሉት ለማስተላለፍ ዝግጁ ነን። እንግዲህ እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። እስቲ ምን የምትሉት አሉ? እዚህ ስቱዲዮስ ካሉት ጓዶቼ ጋራ አንዳንድ በወቅታዊ ጥያቄዎች ላይ ጉዳዮች ላይ ስለ ሀገራችን አጠራጠር ያሉ ውይይቶች እናደርጋለን። እናንተም እንድትካፈሉ እንጋብዛችኋለን። በስልክ ቁጥር 0819100 በመደወል
እንግዲህ ያው 2012ን ጨርሰን ወደ 2013 የመጀመሪያውን ወር ይዘናል። እንግዲህ ያለፉትን አንዳንድ ክስተቶች በጥሩም በመጥፎም ነገር ክስተቶች አልፈዋል። እነዛን የመዳሰስና 2013 እንዴት ህዝቡ እንግዲህ በ2013 የሚጠበቅ ምርጫ አለ፣ ፖለቲካ ንቃቱን ከፍ በማድረግ ያለፉ ክስተቶችን የፖለቲካ ድርጅቶችን በጥሞና በመገምገም ካርዱን በአግባቡ እንዲጠቀምበት ቅስቀሳም የሚደረግበት አመት ነው ብዬ
ታስባለሁ። ዮናስ
እንግዲህ በ2013 ዓመተ ምህረት የ2012 ብዙ አስከፊ ነገሮች ተፈጥረዋል። ኦኬ አሁን ይሰማል በሁለት ሶስት አመት ሶስት አመት ምረት እንግዲህ ኢትዮጵያ ካለፈው ችግር ወጥታ ወደ ተሻለ ዲሞክራሲ ወደ ተሻለ አስተዳደር የምትመጣበት መንገድ ሊፈጠር ይገባል የሚል ነገር አለኝ። ከምርጫ ጋር በተያያዘ የተፈጠሩ ችግሮች አሉ። የቤር ኮንፍሊክት አለ። ከነዛ አንፃር ኢትዮጵያ ምንም ጊዜ መልካም ነገር ታደርጋለች የሚል እምነት አስባለሁ።
ዮናስ ድምጽህን ከፍ ያርግ ብትናገር መልካም ይመስለኛል። ቴክኒሻኑ እዚህ ድምጽህን ከፍ ያርግ ይያለ ነው። እንግዲህ አድማጮቻችን እናንተም ከኛ ጋራ በሐሳብ በጥያቄ በመልእክት በአስተሳሰብ ያላችሁን እንድታካፍሉን በድጋሚ በ081910 ደውሉ እንላለን። እስክንድር አጥር ያለች የምታቀርባታለች መሰለኝ
አጠቃላይ አድርጎ 2012 ምን ክስተት እንዴት አለፈ? 2012 በሀገራችን ብዙ በጥሩም በመጥፎ ጎኑ የተለያዩ ክስተቶች ተከስተው ያለፉበት ቢሆንም በአብዛኛው ሀገራችን በከፍተኛ ሁኔታ ዘግናይ በሆነ መልኩ ዜጎች በሚሊዮን የተፈናቀሉበት በሺ የሚቆጠሩ በገዛ ወገናቸው ባሰቃቂ ሁኔታ የተገደሉበት በሚሊዮን የሚቆጠር የሀገር ንብረትም የወደመበት አመት መሆኑ ይታወቃል። እንደዚህም ቢሆን ኢትዮጵያውያን ዜጎች በመተባበር ዜጎቻቸውን እንደዚህ በችግር ውስጥ የሆኑትን በመረዳዳት ያሳልፉበትም ጥሩ ጊዜም እንደሆነ እናስታውሳለን። አብዛኛው አሳዛኝ ንጹሃን ዜጎች እልፈት የድራማው ተዋናያን እና ደራሲዎች በግልጽ እነማን እንደሆኑ ያልታወቀበት ምናልባትም በዚህ በ2013 የሚታወቁበት ሊሆን ይችላል። ትክክል ፍትህና የፍርድ ሂደት በሀገራችን ላይ ከተከሰተ ማለት ነው። ለምሳሌ ለመጥቀስ የኢንጂነር ስመኘው አሟሟት እስካሁን ገዳዩም ምንም እንዴት እንደሆነም የታወቀበት ጉዳይ የለም። ከደምቢዶሎ ዩኒቨርሲቲ የታገቱትም 17 የዩኒቨርሲቲ ተማሪዎች 300 ቀናቸውን አስቆጥረዋል። እስካሁን ድረስ ስለነሱ ምንም የተሰማ ወይም የተገኘ ወይም ቤተሰቦቻቸው ያገኙት ፍትህም ነገር የለም። ቤተሰቦቹ የሁሉም ቤተሰብ ያለው ያቋለት ይሁንደ በአማርያ ክልል እና አዲስ አበባ የተገደሉትም ከፍተኛ መንግስት አላፊዎች ምናልባት በዚህ መቋጫ በዚህ አመት በ2013 እንግዲህ መቋጫ ያገኛል የሚል ግምት አለን። ሌላው ያጫሉ ገዳይም ፍርድ ሂደት ላይ ነው። እስካሁን ውሳኔ ባያገኝም ተጠርጣሪዎቹ ገዳዩ መንግስት እጅ አለበት ቢሉም መንግስት ይያሉ ቢልም እስካሁን የፍርድ ሂደቱ እየተጓተተ ይሄ ወደዚህኛው አመት ተሸጋግሯል። በዚህም በግርግር ውስጥ የዲሞክራሲ ታጋይ የምንለው የባልደራስም እስክንድር ነጋና በፖለቲካ ሐሳብ በግልጽ በመናገራቸው ፍርድ ቤት የፈታቸው አሁንም እስር ቤት የሚገኙት አቶ ልደቱ አያሌው እስካሁን ድረስ በእንጥልጥል ላይ ያለ ነው። ይህ ሁሉ የሚያሳየን ፍትህና ፍርድ በአስቸኳይ ህዝብ እስካሁን ድረስ ያለ ማግኘቱን ነው። እንግዲህ 2013 ይህ አመት ኢትዮጵያን በሰከነ መንገድ ያለፉትን አመታት በጥሞና በመገምገም የሚበጀው ምርጫ መርጦ ሰላም የሚያገኝበት እንዲሆን ከፍተኛ የሆነ የፖለቲካ ወይም የቅስቀሳ ወይም የማስተማር ሂደቶች የሚከናወኑበት እንዲሆን ጥረት ይጠይቃል። ይህም ደርግ 17 አመት እንደገና ወያኔ 27 አመት እንደገዛ ሁሉ አሁንም ደግሞ በከፍተኛ እልቂት በርስ በርስ ግጭት ባለመስማማት በእንደዚህ አይነት ወይም 7 አመት ይሄ መንግስት ወይ 37 አመት የሚገዛበት ሳይሆን ትክክለኛ ሆነ ምርጫ ተካሂዶ የኢትዮጵያ ህዝብ ሰላሙን የሚያገኝበት እንዲሆን እንመኛለን። ይሄ መጪው አመት እስካሁን ባየነው ህዝቡ ምን እንደሚፈልግ ባልስልጣን በግልጽ የገባቸው አይመስልም። ምክንያቱም አሁንም ስልጣናቸውን በማመቻቸትና ስልጣናቸውን የማራዘም ሁኔታ ምክንያቱም በንጹሃን ህዝብ ላይ በንጹሃኑ ደም ላይ ስልጣናቸውን የማረጋጋት ሁኔታ እየተሰራ እንደሆነ ነው የሚታየው። ለምሳሌ አዴፓ ብዙ ዜጎች አማራው ያማራ አዴፓ ብዙ ዜጎች እየታረዱና እየተገደሉ ያለፈው አመት አልፏል። ነገር ግን ያለፈው አመት ጥሩ አመት እንደሆነ አድርገው ይናገራሉ። ነገር ግን ብዙ ንጹሃን ዜጎች ህይወታቸውን ያጡበት ነው። ከምንም በላይ ዜጎች በሀገራቸው በነጻነት መሰረታዊ ፍላጎታቸው ሐሳባቸውን የመግለጽ ከፈለጉት በአገራቸው ከምስራቅ እስከ ምዕራብ ከምዕራብ ከደቡብ እስከ ሰሜን በመንቀሳቀስ በነጻነት ንብረት ማፍራት መኖር ያለ ስጋት የሚኖርበት አልሆነም። ይሄ ሁሉ አመት ሆኖ አዴፓ እንደዛ ይላል። እንደገና ኦዴፓም የቄሮች ጥያቄ ፍትህ አላገኘንም ፍትህ እንድናገኝ ይላሉ። ሌሎች ብዙ ጥያቄ ያላቸው አሁንም አንድ ነገር አለ። ስለ ቋንቋ ፈረንሳይኛ ቻይናኛና ጀርመንኛ እናስተምራለን በ2014 ህዝብ የጠየቀው መሰረታዊ የመኖር ፍላጎቱ የመሰረታዊ ፍላጎቱ ሳይሟላለት ህዝብ የጠየቀው የጠየቁትን መሰረታዊ ጥያቄታ ህዝብ የጠየቀው መሰረታዊ ጥያቄዎች አሉ። እነዚህ ግን የህዝብ ጥያቄዎች አይደሉም። ህዝብ የጠየቀውና ባለስልጣኖች አልገባቸውም እስካሁን የህዝቡ ምን እንደሚፈልግ። ሌላው አዴፓ እስካሁን ድረስ ባለፈው በሞግዚት ነበር ስተዳደር ይላል። አሁንም ቢሆን አቃፊ በሚል ስም ወጥቶለት ከጀርባ ወደፊት ታቅፎ ነው እንጂ በራሱ የማይንቀሳቀስ ድርጅት መሆኑ የታየበት አመት ነው። ከእንግዲህ ወደፊት ራሱን ህዝቦቹን ዜጎቹን ከእንደዚህ ከህልቂት የሚታደግበት አመት እንዲሆን እመኛለሁ። ሌላው እንግዲህ የ2012 እነዚህ ክስተቶች አሉ። 2013 እንግዲህ በምርጫ ላይ የበለጠ ከፍተኛ ቅስቀሳ ተደርጎ ሰላማዊ ምርጫ እንዲካሄድ እመኛለሁ። አመሰግናለሁ።
እሺ፣ እኔም እንግዲህ አንዳንድ ነገሮችን በአሁን እስክንድር በተናገራቸው በ2012 ዓመተ ምህረት የነበሩ በኢትዮጵያ ውስጥ ያሉ ክስተቶችን ለተጨማሪ ለማድረግ ነው። እንዳጠቃላይ እሱ ያነሳቸው ሐሳቦች አሉ። ምናልባት እኔ ቲክ ላደርጋቸው የምችለው ከዚህ በ2012 ዓመተ ምህረት ከዚህ ከሬቻ በዓል ጋር በተያያዘ የክልሉ መንግስት የክልሉ ፕሬዚዳንት የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ በአንድ ወቅት በአደባባይ የተናገሩት ንግግር ማስታወስ ይቻላል። የሰበረን ሰብረን እዚህ የነበረበት ቦታ ሬቻ ልናከብር ተዘጋጅተን ያሉበት ንግግር፣ ከዛ ንግግር ጋር ተያይዞ ጀዋር የልታሰር ነው ማለቱ፣ የጠፉ ሰዎችን በዘራቸው በብሔራቸው ማንነታቸው የተጨፈጨፉ ሰዎችን ማስታወስ ይቻላል። ከዛም ባሻገር በቤንሻንጉል ጉሙዝ መተከል አካባቢ ብሔር መሰረት የተደረገ ጭፍጨፋዎችን ማስታወስ ይቻላል። የኮሮና ጉዳይ ማስታወስ ይቻላል። በዚህ በኮሮና ጉዳይ የተፈጠረውን ውዥንብር ከዚህ በኮሮና ጉዳይም ከትግራይ ብሔራዊ ክልል ጋር የተደረገው የምርጫን ሁኔታ ማስታወስ ይቻላል። አሁን ያለው መንግስትም ከዚህ ከምርጫ ጋር በተያያዘ አሳሰቡ ወይም ወደፊት ሊያደርገው ያለውን ነገር መገመት ያልተቻለበት ሁኔታ በኮሮና ምክንያት ምርጫ አይደረግም ብሎ የፌዴራል መንግስት የተናገረበት ወቅት ነበረ። ከዚህ ጋር በተያያዘ ትግራይ ክልል ምርጫ ኮሮናን ተቋቁሜ ምርጫ አደርጋለሁ፣ ምርጫውን አካሂዳለሁ። አሁን ደግሞ ያለው መንግስት ኮሮናም አይገደበኝም ብሎ ምርጫውን ለማድረግ ዝግጅት እያደረገ ወይም የተናገረበት ወቅት አለና አሁን ያለው መንግስትም ከምርጫ ጋር በተያያዘም ወይም ደግሞ ከሌላው አጠቃላይ ሀገሪቷ እንዴት መምራት እንዳለበትም ለመገመት ወይም ለመናገር የማያስችልበት ሁኔታ ነው ያለውና በ2012 ዓመተ ምህረት ይሄንን ተጨማሪ ለማድረግ ነው።
Yeah.
አድማጮቻችን በመግቢያው ፕሮግራማችን ላይ እንገለጽላችሁ አሁን ከኛ ጋራ የስዊድን ፓርላማ የሶሻል ዴሞክራቲክ ፓርቲ አባልና የፓርላማው የህግ ክፍል ንዑስ ኮሚቴ አባል የሆኑትን ፒተር ለበሪን በስልክ ላይ አሉ። ከሳቸው ጋር አጥር ያለው ውይይት እናደርጋለን። ሄይ ፒተር።
ሄይ ሰናይሳም
ዱ ሀርሚ ብሮ ሆፓሲያ
ዮ ዮ ሊያት ብሮ
ሃሊት ዱ vill du berätta i kort vad är det för frågor till utrikesministern du ställde? Vad handlar den om?
Det handlar väl i grunden om att vi känner en viss oro inför den senaste tidens utveckling i Etiopien. Vi är ju väldigt många Etiopienvänner i Sverige och världen som engagerade i att landet ska få en stabil demokratisk utveckling och att respekten för mänskliga rättigheter ska garanteras. Och det har ju varit en väldigt positiv utveckling under en period. En utveckling som också Sverige har stött på olika sätt. Jag vet också att det etiopiska folket gläds över denna utveckling. Men det vi har sett den sista tiden har varit lite bekymrande. Och vi har också fått signaler från etiopiska vänner som har beskrivit. Och ett av de uttrycken är fängslandet av Eskinder och hans kamrater. Som vi har förstått grundar sig på de gamla terrorlagarna som de har lovat att ta bort. Jag tror att han har varit fängslad tidigare på de grunderna också. Och när man då inte har liksom lagt fram några bevis eller liksom fullgjort en rättegång som är rättvis, så sitter han ju fängslad egentligen utan rättslig grund enligt vår uppfattning här.
Peter, tillåter du mig att jag översätter det här vad du sa till våran lyssnare på amerikanska och sen återkommer till dig? Är det okej? አድማጮቻችን ፒተር ለበሪን የጠየቅናቸው ምንድነው ለውጭ ጉዳይ ሚኒስትሩ ያቀረባችሁት ጥያቄ ፓርላማ ላይ መልስ እንዲሰጡ ብለን ለጠየቅናቸው የኢትዮጵያን የዲሞክራሲ ለውጥ እንደግፍም ነበር አሁን ግን የሚደረጉት ነገሮች ያሳሰቡን ነው ትንሽ ፍርሃት ውስጥ ገብተናል ነገሩ እየተለዋወጠ ይመጣ ይመስላልና ይሄንን በተመለከተ ነው በተለይ የዲሞክራሲ ታጋይ የሆኑትን እስክንድር ነጋና ጓዶቻቸው መረጃ ማስረጃ በለለበት በድሮ የቴረር ህግ ተጠቅሶ እስር ቤት መግባታቸው በጣም አሳዝኖናል። ይሄንን ነገር ብዙ ኢትዮጵያኖች ለውጡን እንደደገፉ ሁሉ ያሳዝናቸው እንዳሉም ተረድተናል። እዚህ ብዙ የኢትዮጵያ ወዳጆች አሉን። እነሱም ነገሩን እየተከታተሉ ይነግሩናል እኛም እንከታተላን ነው የሚሉት ዱ ፒተር ብሩካሉ ፈሊያ politiska händelserna i Etiopien?
Vi har under ganska lång tid följt nära situationen i östra Afrika på många sätt. Vi har väldigt många band, många människor som bor i Sverige från hela regionen. Och det innebär att vi alltid försöker att se det. Sen har jag en bakgrund som historielärare och oerhört intresserad av Afrikas historia generellt sett. Och där är ju Etiopien, sticker ju Etiopien ut. Det är ju liksom på något sätt mänsklighetens vagga i många avseenden. Men vi är som sagt då, vi har många partikamrater som har haft ett ytterligare starkt intresse för Etiopien. Och inte minst Anders Österberg som ni känner väl. Mm. Så att vi är väl uppdaterade med situationen. Och när det gäller den akuta situationen kring de som sitter fängslade, så har ju många, eller flera MR-organisationer som jobbar med mänskliga rättigheter också slagit larm.
Okej.
Så. Mm.
አሁን የተከናቸው ጥያቄ የኢትዮጵያን የፖለቲካ ሁኔታ ይከታተላሉ ይብላልናቸው በመጀመሪያ ደረጃ ከኢትዮጵያ ጋር እኔ የሂስትሪ አስተማሪ ነኝና በእንትኔ ብዙ ስለ ሂስትሪ አቃለው በዚህ ላይ ደግሞ ከኢትዮጵያ ጋር ያለን ግንኙነት በጣም ሰፊ ነው ሁለተኛ የምስራቅ አፍሪካን ሁኔታዎች እንከታተላለን ብዙ ከዛ አካባቢ የሚመጡ ወዳጆች አሉን እዚህ ሀገር የሚኖሩ እናንተም ደግሞ እንደምታውቁት አንደርስ ኦስተርበሪ የኛ የፓርላማ አባላችንና የፓርቲ አባላችን በኢስት አፍሪካ በኩል አላፊነት ስላለባቸው ይከታተላሉ ያንን ኢንፎርም ያደርጉናል ኢትዮጵያ ደግሞ የሰው ልጅ ምንድነው መፈጠሪያ በመሆኗ የተለየ ቦታ አላት ከምስራቅ አፍሪካ ውስጥና የተለየ እንክብካቤ የሚደረግላትና የተለየ ቦታ ያላት ሀገር ስለሆነ በደንብ እንከታተላለን ነው የሚሉት ዱ ፔተር ቦቪት ዱ ኦም እስኪንደርስ ካምፕ ቦ han strävar efter. Vet du vad han är ute efter?
Ja, alltså hans, det som vi känner av honom, det är att han är en person som kämpar för både mänskliga rättigheter och individuella rättigheter. Ett system där alla är etiopier som bor i samma land. Sen har han arbetat också med olika frågor som handlar om Addis Abebas ställning och så. Men det är en diskussion som vi inte går in i från svensk horisont, utan det är ni själva etiopier som ska lösa den situationen. Mm. Man kan också säga det kopplat till Anders Österberg, det är att han har ju kanske jobbat med de här frågorna längst av alla i vår riksdagsgrupp. Men han har ju drabbats av covid under våren av corona och varit lite satt ur spel och dessutom arbetat mycket med engagemanget med Järvahjälpen, alltså att hjälpa till med att handla och så vidare till äldre människor i karantän. Så att det gör att Anders har inte kunnat att jobba så mycket med utrikespolitik som han hade önskat under hösten på grund av sin sjukdom då. Så det är väl därför också som vi tillsammans hjälps åt för att stötta er diskussionerna om mänskliga rättigheter och rättssäkerhet.
አሁን የተየቀናቸው ስለ እስክንድር ምን ታውቃላችሁ? ምን ያውቃሉ? ስለ ትግሉ አላማው ምን እንደሆነ ላልነው አንድ በአጠቃላይ የምናቀው ስለ እስክንድር የሰው ልጆችን መብት ተከራካሪና ለኢንዲቪጁዋል መብቶችም ለአጠቃላይ መብት ብቻ ሳይሆን ለእያንዳንዱ ሰው መብትም የሚታገል መሆኑን በደንብ እናውቃለን። አዲስ አበባ የተለየ ጥያቄ እንዳለው እናውቃለን። ያው አዲስ አበባን በተመለከተ ሆኖም ግን እዛ ውስጥ በዲፕ ንገባም ምክንያቱም ያንን እናንተ ኢትዮጵያኖቹ በሰላም እንድትፈቱት ነው የምንፈልገው። የኔ እዚህ ውስጥ እንትል ማለት ምንድነው አንደኛው ዋናው ምክንያት በኢትዮጵያና በመስራቅ አፍሪካ በእኛ በኩል ትልቅ ኃላፊነት ያለውና ስራውን የሚከታተለው አንደሽ ኦስተርበሪ ባለፈው በኮቪድ በመያዛቸው ምክንያት ለጊዜው ስራቸውን ሙሉ ለሙሉ መስራት ስላልቻሉ እየተረዳዳን ይሄንን የናንተንም ጥያቄ ወደፊት ለመቅፋት በመተባበር እንሰራው ነው ይላሉ። ዱ ፒተር ቮ ሆፓስ ዱ አት ዩትሪክስ ሚኒስተን ስዋራ ፖዲና ኦዲና ካምራትሽ ፍሮ ጉር
Ja, dels så kommer hon ju svara naturligtvis på frågan. Det gör alla ministrar som får den här typen av skriftliga frågor. Det kan dock ta kanske lite tid innan vi får svar, men jag är ganska säker på att hon kommer att uttrycka oro över utvecklingen i Etiopien. Och även det fängslandet som finns av oppositionella delar i Etiopien. För det är klart att vi har full förståelse för att en politisk orolig tid, och inte minst med anledning av den covid-situation som finns, att det är svårt att genomföra val i den formen som man hade önskat i ett fritt demokratiskt samhälle. Men man måste också säga att jag hoppas också att att demokrati förutsätter både en opposition och de som sitter i regering. Och då måste det finnas en rättvisa och demokratiska struktur som garanterar att vi har en opposition, och att fängslandet av oppositionella är inte okej. Så att jag hoppas verkligen att hon är tydlig i sin ståndpunkt kring de här grundläggande demokratiska och juridiska rättigheterna.
አሁን የጠየቅናቸው የውጭ ጉዳይ ሚኒስቴሩ አን ሊንዴ ላቀረባችሁ ጥያቄ ምን አይነት መልስ ይሰጣሉ ብላችሁ ትገምታላችሁ ላልነው እንግዲህ እሳቸው ናቸው ውጭ ጉዳይ ሚኒስቴሩ ናቸው ይሄንን የሚመልሱት አስቀድሞ መናገሩ ያስቸግራል ሆኖም ግን አንድ ነገር መናገር የምችለው እርግጠኛ ሆኜ መናገር የምችለው የኢትዮጵያ የዲሞክራሲ ሁኔታ እንደሚያሳስባቸው መናገራቸው እንደማይቀር እሱን አምናለሁ ሆኖም ግን እሳቸው በጽሑፍ ነው ያደረሳቸው ያንን በህጋዊ መንገድ ይመልሳሉ ያን ጊዜ ሙሉ ለሙሉ እናውቀዋለን በሌላ በኩል ግን በኮቪድ ምክንያት የምርጫ መደረግ በተገቢ ሁኔታ በጊዜ መደረግ አለመቻሉ የሚያሳዝን ነው ምንም ማድረግ አይቻልም ሆኖም ግን መታወቅ ያለበት በአንድ ሀገር የዲሞክራሲ በሚካሄድበት ሀገር ውስጥ መንግስት ብቻ ሳይሆን ተቃዋሚም ቦታ እንዳለው መረጋጋት አለበት አለበለዚያ የዲሞክራሲ ትርጉምም የለውም ተቃዋሚዎችን ማሰር አንዱ የዲሞክራሲን መጣስ ምልክት ነው ስለዚህ ይሄንን በፍጹም አንደግፍም ነው የሚሉት do AU Udfar and Etil den Yemen sama parlamentariska kontrollgruppen för Europol samt är du ledamot i justitieutskottet. Kan du berätta lite om de här två rollerna du har, kort och kort?
Ja, alltså i första hand ställer jag ju den här frågan som socialdemokratisk riksdagsledamot, och det är det som jag ställer frågorna. Sen är det ju så att som rättspolitiker då så har man ju naturligtvis ett extra intresse för grundläggande rättsprinciper, även globalt. Rätten till en rättvis prövning och att bli dömd utan bevis och att inte sitta fängslad utan tillräcklig grund. Där är ju centrala delar som måste fungera i ett rättssamhälle. Och när jag ser att dessa grundläggande rättsprinciper hotas, så är det naturligtvis en skyldighet att reagera då. Men det är alltså min roll som riksdagsledamot, parlamentariker, jag ställer frågorna. Sedan har jag ett uppdrag i Europol, och det är av kontrollerande art. Och det är egentligen inte det som gör detta ärende, utan det är en annan roll jag har de uppdragen helt enkelt.
Låt mig översätta det här. Sacho är Europol president Nacho är Europol እንዲሁም ደግሞ የህግ ኮሚቴውን ውስጥ ኮሚቴ ፓርላማው አባል ናቸው የእስክንድርና የኢትዮጵያ ዲሞክራሲ ጥያቄ ያነሱበት ምክንያት በዚህ የህግ ንዑስ ኮሚቴ አባል እንደመሆናቸው መጠን በአለም ደረጃ ህግ ሲጣስ ህግ ሳይከበር ሲቀር የሰው ልጆች ሲጣስ እየተከታተሉ ያንን ነገር በሶሻል ዲሞክራቲክ ፓርቲ አባልነታቸው ፓርላማ ውስጥ የማቅረብ ግዴታ ስላለባቸው ይህልናቸው ስለሚያዛቸው ይህንን ጥያቄ ለማንሳት ተገደዋል ዓለምን በአለም ላይ ያሉትን የህግ መከበሮችን ስለሚከታተሉ ነው du Peter vi hoppas höra svaret från utrikesministern så fort som möjligt eller när hon har tid och möjlighet och då får vi återkomma då till dess önskar jag dig en trevlig helg
tack så hemskt mycket och uppmuntrar jag verkligen er i en kamp här för demokrati och mänskliga rättigheter
tack snälla vi hörs vidare አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈው ፕሮግራም እንደቀጠለ ነው። ፕሮግራማችን እስከ ፍጻሜው ድረስ ከኛ ጋር እንድትሆኑ ባለሙሉ ተስፋ ነን። አሁን ደግሞ እስቲ እዚህ ስቱዲዮ ውስጥ የሥራ ባልደረቦቼ ዮናስና እስክንድር እንዲሁም መርሶ ባንዳንድ ጊዜያዊ አርስቶች ላይ ውይይት ያደርጋሉና አብረን እንከታተል። እናንተም ማስተያየትም ጥያቄ ካላችሁ ሞሮዎች ላላችሁ በ0819100 ዮናስ እስክንድር መርሶ
እሺ። እንግዲህ ያው ኡን በሀገራችን ላይ የሚቀጥለው ምርጫ ወይም ሀገራችን ላይ ተክለኛ ዲሞክራሲያዊ ምርጫና ዲሞክራሲ መሰረታል ወይ በሚለው ለትንሽ ምንዋይ በሚለው ለዚህ ምን እንደ መነሻ ያነሳውት ብዙ የአፍሪካ ሀገሮች ስልጣን ላይ ከተቀመጡ ወይም ደግሞ ስልጣንን ከያዙ በኋላ ቤዚክ ለዲሞክራሲ የሚያስፈልጉ መሻሻል ሂደቶች አሉ። ወደ እኛ ሀገር ላይ ለመምጣት ለምሳሌ የቤር ፖለቲኮች በብዙ ሀገሮች የለም፣ ግን እስካሁን በ27 አመቱም ከፍተኛ ችግር ነበር። አሁንም ሪፎርም በሚባለው ውስጥም ይህ ነገር ለልቂትና ለከፍተኛ አደጋ ሀገራችን ውስጥ የፈጠረ ያለ ምንም ለውጥ አልተደረገበትም። አንድ ከ720 ያለ እየጨመሩ ነው ሄዱት የብሔር ፖለቲከኞች ማለት ነው። ይህ አውድ ጥፋቱ አደጋኝነቱ የታየ ነው። ለአንድ ሁለተኛው ደግሞ የሕገ መንግስት መሻሻል ያው የሚያስፈልገው ጥናት የሚያስፈልገው ቢሆን መደረግ ቢሆን ጅምርም አልታየም። በቀድሞ በኢህአዴግ ስርዓት ላይ በሕገ መንግስቱ ላይ ኢትዮጵያን ራሱ ወይም ደግሞ አማራንና ኦርቶዶክስን የማጥፋት የሚለው ነበር በውስጥ ለውስጥ ሲሰራበት ነበር። ወይም ደግሞ አማራ ራሱም አልተወከልኩም ይል ነበር በዛ ላይ አልተሳተፍኩም ይል ነበር። ተቀበለ 3 ነጥብ ነች።
ሕገ መንግስቱ ላይ እንደዚህ ብሎ የተጻፈ አይመስለኝም አማራና ክርስቲያን ኦርቶዶክስን ያጥፋም ይል የለም።
እንደዛ አለ ማለት ሳይሆን ለምሳሌ
ኦኬ ግልጽ ለማድረግ
አቡነ ስብዓት የተናገሩት ለማንሳት ነው።
ግልጽ ገብቶኛል።
ያ በትርክት አለ ለምሳሌ ትርክቱ ኖሮ እየተደረገ ሄዷል። ምን ብዙ ሰው ሞቷል አልቋል በስውር ነው ያ የተደረገው። ነገር ግን አሁን ግን
ያኔ ስውር አላማ ነበር
የወያኔ ስውር
ምን ይሉታል
ግን በተዘዋዋሪ መንገድ ይሄንን የሚቆጣጠርበት ሲስተም የለም እነዚህ ነገሮች እንዳይከሰቱ ማለት ነው። በተግባር ለምሳሌ ከፍተኛ መንግስት አላፊዎች ይሄን መናገር ማለት ከበታች ያሉት ደግሞ ምንም መከላከያ የለውም ማለት ነው። እንደ ተቀባይነት ነገር ነው የሚያሳየው ለማለት ነው።
በምን ይሉታል መሰለ በሕጋነት ሀገር ሕጋዊ እንትን አለው ዴዩሬ ዴፋክቶ ይሉታል። ዴዩሬ በሕግ የተጻፈው ሕጉ ላይ የተጻፈ የለም እንደዛም ዴፋክቶ ግን በፋክት ደረጃ ያ እየተፈጸመ ነበር ማለት እንችላለን። በሕጉ ላይ ግን አልተጻፈም
ነው የለም
የለም
በንግግር
ያልተጻፈ ሕግ እንደማለት
በቃ ያልጻፈ ኤግዛክትሊ አጥር ያረጋችሁ 7 ደቂቃ ነው መሰጣችሁ አጥር ያረጋችሁ
በቋንቋ ላይ የተመሰረተ ፌዴሬሽን በመሆኑ እነዚህ 3ቱ ነገሮች ሀገራት እነዚህ ላይ እርምጃና አንዳንድ ነገሮች ለማስወገድ ባለመካሄዱ አሁንም ስጋት አለ። ምክንያቱም ስልጣን ላይ የተቀመጠው ሁልጊዜ በትግል ካልሆነ ካሁን ወዲያ ኢትዮጵያም 17 ዓመት ቀደም ተቅሻለ 7 ዓመት በመማቀቅ ውስጥ እንዳትቀጥል ወይንም 37 ዓመት የቀሩት 17 27 ተደርጓል።
ባጭሩ
ስጋት አለኝ የምለው
ባጭሩ የእስክንድር 3 ነጥቦች እንደገባኝ ሆነ አንደኛው ኢትዮጵያ ውስጥ በቋንቋ ስለሆነ የክፍፍሉ ፌዴሬሽኑ የብሔር ፖለቲኮች የብሔር ፖለቲካ መቆም አለበት ሕገ መንግስቱ መቀየር አለበት። 3ቱ ናቸው አንተ
እና የክልሏ
ዮናስ
እሺ እኔ እንግዲህ እስክንድር ካነሳው ሐሳብ ከማለኛው መጀመር ይችላል
ድምጽን ከፍ ብታረግ
እሺ እንግዲህ እስክንድር አንድ ነገር ተናግሮ ነበር በተለይ ከኢትኒክስ ከብሔር ግጭት ጋር በተያያዘ ያለውን ተረኝነት በስፋት ለመናገር ሞክሯል። እንግዲህ የተረኝነቱ ማሳያዎች ብዙ ነገሮች መናገር ይችላል። ከቅርብ ጊዜያት ጋር
ተረኞች ስትል ምን ማለት ነው?
ተረኛ ማለት የብሔር ተረኝነት አስተሳሰብ እና ተግባር በአዲስ አበባ ላይ ብሎም በኢትዮጵያ ላይ የተስፋፋ ነው ያለው። እነዛ ማሳያዎች በብዙ በየመስሪያ ቤቱ በፖለቲካ ፓርቲዎች ላይም በዚህም በሀገረ መንግስት ግንባታውም ላይም ብዙ ነገር ማንሳት ይቻላል። ለምሳሌ ከዚህ ከኦሮሚያ ክልል ጋር አሁን ከሚከበረው የኢሬቻ በዓል ጋር በተያያዘ ሀገር የምንለው ትልቁ ስዕል ጠፍቶ ክልል የምንለው በደንብ የሰፋበት ለምሳሌ የኢሬቻ በዓልን ብንመለከት አዲስ አበባ ላይ ጠቅላላ የኢትዮጵያ ባንዲራ ሲሆን የኦሮሚያ ክልል ባንዲራ በስፋት የተሰቀለበት እና የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ባንዲራ መስቀል እንደ ወንጀል ያስከሰሰበትና የሚታሰርበት ጊዜ እንደነበር ማስታወስ ይቻላል። ከዛም
ይሄ ተደርጓል ነው የምትለው ኢትዮጵያ ውስጥ በአሁኑ ጊዜ?
አዎ ኢትዮጵያ ውስጥ ይሄም ተደርጓል።
የኢትዮጵያ ባንዲራ አዲስ አበባ እንዳይሰቀል ሆኖም ግን የምንድነው የኦሮሚያ ባንዲራ እንዲሰቀል ተደርጓል ነው የምትለው?
አዎ የኢትዮጵያ ባንዲራ ይዞ መንቀሳቀስ በየትኛውም የቦታ ላይ ከዛም ባሻገር በበዓላት በሚከበሩበት ጊዜ ላይ የመስቀል በዓልን ብንመለከት አረንጓዴ ቢጫ ቀይ ባንዲራ መያዝ ያስከስሳል፣ ያሳስራል።
ኦፊሻሊ ካልሆነ ባንዲራው የሚለው ያው ማለት ኮከቡ ነው ሆናል ኦፊሻሊ።
አዎ ቤተክርስቲያኑ እንደ ልዩነት እንደ ምልክት የምትጠቀምበት አረንጓዴ ቢጫ ቀይ ባንዲራ ነው ከበፊት ጀምሮ ማለት ነው።
እሱም ተከልክላለች?
እሱም ተከልክሏል። አዎ በቦታዎች ላይ በሚከበርበት በዓላት ቦታ ላይ እነዚህን ባንዲራዎች ይዞ መሄድ ያስከሳል። እንደውም አንዳንድ ምስሎችን ብንመለከት የአረንጓዴ ቢጫ ቀይ የያዙ ወጣቶችን ፖሊሶች እያዙ ያሰሩበት ያሉበትን ማየት መመልከት ይቻላል። ነገር ግን ያው ትኩረት በደንብ መስጠት የምፈልገው ከዚህ ከምርጫ ጋር በተያያዘ ነው። እንግዲህ ጠቅላይ ሚኒስትሩ ከዚህ ፊትም አዲስ አበባ ወጣቶች አዲስ አበባ ህዝብ ለባላደራ አስተዳደር ይሰጡትን እውቅና ተጠቅላይ ሚኒስትሩ አልቀበለም በማለት በይፋ ከባልደራስ ጋር ጦርነት መግባትም ካስፈለገ እንገባለን ብለው የተናገሩበት ወቅት ማስተዋወስ ይችላል። ከዚህም ጋር በተያያዘ ለተለያዩ የፓርቲውን አመራሮች ማሰራቸውም ይታወሳል። ነስንታይ ቸኮል እና ኤልያስ ገብሩ በተከሰው እንደነበር ይታወሳል። አሁን ደግሞ በከዚህ ከመርጫ ጋር በተያያዘ ድምጼን ያሳጡኛል በሚል ሳይ መሰረት የፓርቲያችን መሪ እስክንድር ነጋም የፓርቲው የባልደራስ የእውነተኛ ዲሞክራሲ ፓርቲ መሪ እስክንድር ነጋ ስንታዩ ቸኩል እነ ቀለብ ስዩምን በሽብር ወንጀል ተከሶባቸው እስር ቤት እንደሚገኙ ታወቃል። ይሄ ሽብር ወንጀል በአንድ ወቅት ጠቅላይ ሚኒስትሩ እኛው አሸባሪ ነን ብለው በፓርላማ የተናገሩበት ወንጀል እኛው አሸባሪ ነን እኛው ስናስር የነበረውን ብለው የተናገሩበት የሽብር ወንጀል አሁንም በፓርቲው ከፍተኛ አመራሮች ላይ ክስ መስርተው የክስ ሂደትን ጀምሯል። ይህ የሚያሳየው ነገር አሁን ያለው የብልጽግና አመራር ወይም ብልጽግና ፓርቲ በኢትዮጵያ ውስጥ ወይም በአዲስ አበባ ላይ አጥዋለው ብሎ ያሰበውን ድምጽ ጎላ ጎላ ያሉ ሰዎችን በማሰርና የፖለቲካ ምህዳሩን በማጥበብ ሂደት ላይ እንደተሰማራ መታዘብ ይቻላል።
እዚህ ላይ እኔ የዲሞክራሲና የፍትህን ታጋይ ብታስረውም ሀሳቡ ይታሰር አይችልም። ምን ልልህ ፈልጌ ነው? አሁን እውነት ምንጊዜም አሸንፎ ይወጣል። አሁን በፖለቲካው ሂደት ውስጥ ከፍተኛ አብዛኛዎቹ የብሔር ፖለቲኮች እየሟሸሹ ነው። ጎልተው እየወጡ ያሉት ጥቂት ናቸው። ምናልባት ሀሳቡን አብዛኛው ኢትዮጵያ ህዝብ የባልደራስን ሀሳብ የገዛው ይመስለኛል። እነሱና እንደዚህ ሀገር አቀፎች ማለት ነው። የብሔር ፖለቲከኞች እየቀነሰ ነው አሁን የመጣው በራሳቸው። ምክንያቱም ህዝቡ አስተሳሰብ እንደማያዋጣ ያለፉት ክስተቶች በሰባት
ለየት ባለ ሁኔታ አሁን ሰሞኑን ያየሁት ያስገረመኝ ነገር አለ። ኢትዮጵያ ውስጥ ድርጅቶች ፓርቲዎች በጋራ ሆኖ ለአንዲት ዓላማ እንኳን አብሮ መሰለፍ ጀምረዋል። እንግዲህ ያዝልቅ አላቅም። አዲስ አበባን ብትወስዱ የማይነጋገሩ ድርጅቶች ባልደራስ በጠራው ስብሰባ ላይ ተገኝተው እንደውም ባልደራስን አመስግነው እስክንድርን አመስግነው እነ ኢዜማ ሌሎችም የትግራይ አው ምንድነው አረና ትግራይ አንድነት ወዘተ የሚባሉ መያድ ሁሉ ተሰብስበው አድርገዋል። በአዲስ አበባ ጥያቄ ላይ አብረን ለመስራት አንድ አየውሱን። ሌላው ደግሞ ትናንትና ነው ያየሁት የሰማሁት የአማራ እንትን ምንድነው ግዛት አስመላሽ የተባሉ የመተከል የሌሎችም የአማራ እንትኖች ራያ ወዘተ በጋራ እንሰራለን ብለው ተስማምተዋል። እና አዲስ ዴቨሎፕመንት የሚታይ ይመስለኛል። አጥራ አልጋችሁ ከመርሶ ልጀምር ምን ይመስላል እንዲህ አይነቱ በጋራ ለመስራት ለዓላማ
በጋራ መስራት በጣም የሚደገፍ እንትን ነው። እንግዲህ በአሁን ሰዓት በአገር ውስጥ የሚያዋጣው አንደኛ ወያኔ 27 አመት ሙሉ የዘር እንትን ያቦካውን እንትን ነገር እንደ በአንድ በሁለት አመት እናስወግዳለን ማለት ከባድ ነው። ግን አሁን እንግዲህ ብዙ የኢትዮጵያዊነት እንትን የሚለው አሁን ለምሳሌ እንደነ ኢዜማ እንደነ ባልደራስ ምናምን አሉ። አሁን
ኢዳሃን ኢትዮጵያ ዲሞክራሲ አንድነት እምነት ሲል
እንደዚህ አሁን ብዙ የኢትዮጵያ እንትን አለ። ዝም ብሎ የዘር ብቻ እንትን
ሳይሆን
እነሱ ብቻ አልበዙም ባይ ነኝ እኔ። እንደውም እንትን
የሞሸሹ ነው የብሔሮች
እንትን እያሉ ነው ያሉ እና ስለዚህ አንድ በሚያስማማን በትንሽ በአንድ ኮይት በምታስማማን ነገር ያችን እየሰሩ ቀስ እያሉ ከአንዱ ስትስማማየ ወደፊት ሌላ እንትን እያሉ ይመጣል እና ጥሩ ጅማሬ ነው ብዬ ነው የምለው።
በጣም ጥሩ። እንግዲህ ምንድን ነው እኔ ሁልጊዜ የምለዋለኝ ኢትዮጵያ አውቃለሁ፣ ኢትዮጵያ ውስጥ ትልቁ ችግራችን በ99% የምንስማማና በአንዷ ካልተስማማን ጦርነት ውስጥ እንገባለን። አሁን ያንን የተው ይመስላል አንዳንድ ንቅናቄዎች እንደምሰማውና ጥሩ ጅማሬ ነው ባይነኝ። እንግዲህ
ለአዲስ አበባ ለኢትዮጵያ
በጠቅላላ አስፈላጊ ነው ባይነኝ በጋራ መስራቱ።
ልቁ የፖለቲካ ማዕከል አሁን አዲስ አበባ ስለሆነ ብዬ
አድማጮቻችን፣ ከዚህ በመቀጠል ዜናዎችን እናሰማችሁና ወደ ሌሎቻችን እንተላለፋለን።
እንደምን አረፈዳችሁ አድማጮች። ከረፈዶ 11 ሰዓት ማለት ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናዎች ቀጥለው ይሰማሉ። በኦሮሞ ማህበረሰብ ዘንድ በየዓመቱ የሚከበረው የኢሬቻ በዓል በአዲስ አበባና በደብረ ዘይት ቢሾፍቱ በሰላም ተከብሮ መጠናቀቁ ተገለጸ። ይሁንና የበዓል አከባበሩ በኮቪድ-19 እና በጸጥታ ሁኔታ ምክንያት መለስተኛ ሰው ብቻ እንዲከበር መደረጉ ታውቋል። ከበዓሉ ቀናት ቀደም ብሎ በርካታ በዓሉን ሊያውኩ ነበር የተባሉ ኃይሎች በጸጥታ ኃይሎች መያዛቸውን መገናኛ ብዙሃን ዘግበው ነበር። የኦሮሞ ተቃዋሚ ኃይሎች እንደሚሉት የዘንድሮ ኢሬቻ በካድሬዎች ብቻ የተከበረና በኦሮሞ ህዝብ ያልተከበረ ሲሉ አጣጥለውታል። ለዚህም አገዛዙ በዕለቱ ከፍተኛ ተቃውሞ እንዳይደርስበት የተቃዋሚ ፖለቲከኞች እንዲፈቱ እንዳይጠየቅ ከፍተኛ መዋቅራዊ ጫና ማድረጉን ገልጸዋል። በስዊድን ፓርላማ የሶሻል ዲሞክራት ፓርቲ አባል የሆኑት ፒተር ሎበሪ፣ የባልደራስ አመራር የሆኑት እስክንድር ነጋ፣ ስታየው ቸኮል፣ አስቴር ስዩም እና ሌሎችም አመራሮች በፖለቲካ ምክንያት እንደታሰሩና ይህም ከዚህ ቀደም የለውጡን ሂደት ለደገፈችው ስዊድን አሳሳቢ መሆኑን ተናግረዋል። የፓርላማ አባሉ እንዳሉት ተሳሪዎቹ በዓለም አቀፍ ሕግና መመሪያዎች መሰረት ተገቢውን ሕክምና እንዲያገኙ ጠይቀዋል። በማዕከልም የተከሰሱበት የጸረ ሽብር ሕግ የቀደመው መንግስት ፖለቲከኞችን ለማፈን የሚጠቀምበት እንደሆነ አውስተው አሁንም ይህ ሕግ እንደገና ለክስ መቅረቡ አሳዛኝ መሆኑን ተናግረዋል። ስዊድን የረጅም ጊዜ የኢትዮጵያ ወዳጅ መሆኗን ያወሱት የፓርላማ አባሉ ዲሞክራሲ ጉዞ የውሃልዮሽ መሄዱና በእስክንድር ዙሪያ ስዊድን መንግስት ምን እያደረገ እንደሆነ እንዲያብራራ በጽሑፍ ለውጭ ጉዳይ ሚኒስቴር አስገብተዋል። የሳውዲ ባለስልጣናት አሁንም በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በማጎሪያ ጣቢያዎች አጉረው በአሰቃቂ ሁኔታ እያሰቃዩዋቸው እንደሆነ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አዲስ ባወጣው የምርመራ ሪፖርት አጋልጧል። ስደተኞቹ በተጨናነቁና ከፍተኛ ሙቀት ባላቸው ማጎሪያዎች በጥንድ እጅ ካቴና ታስረዋል ብሏል። ፖሊሶች የሰብአዊ ድብደባ ይፈጽሙባቸዋልም ብሏል። በሚተኙበት ክፍል ውስጥም እንዲጸዳዱ ይደረጋል ብሏል ሪፖርቱ። በማጎሪያዎቹ 3 ኢትዮጵያውያን ስደተኞች እንደሞቱ ማረጋገጡንና በተለይ አልዳየር እና ጂዛን ማጎሪያ ጣቢያዎች ስደተኞቹ ለከባድ የሰብአዊ ሰቆቃ የተጋለጡባቸው እንደሆኑ ሪፖርቱ ያትታል። የኢትዮጵያ መንግስት ስደተኞቹ በፍጥነት ወደ ሀገራቸው እንዲመለስና እስከዚያው የሳውዲ መንግስት አያያዙ እንዲያስተካክል አምነስቲ ተማጽኖ አቅርቧል። በደቡብ ክልል የከፋ ሸካ ዳውሮ ቤንች ሸኮና የምዕራብ ኦሞ ዞኖች እንዲሁም የኮንታ ልዩ ወረዳ ምክር ቤቶች ሰሞኑን በየፊናቸው ባደረጉት አስቸኳይ ስብሰባ በጋራ አዲስ ክልል ለመመስረት እንደወሰኑ የጀርመን ድምፅ ዘግቧል። በተለይ ዞን መስተዳድሮች አሁን ውሳኔ ራሳቸውን ችለው በክልልነት ለመደራጀት የዛሬ 2 ዓመት ያሳለፉትና ለደቡብ ክልል ምክር ቤት ያሳውቁትን ውሳኔ የሚሽር መሆኑ ተዘግቧል። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የፊታችን ሰኞ 5ኛ የፓርላማ ዘመን እና የ6ኛ ዓመት የጋራ ስብሰባቸው እንደሚያደርጉ የፌዴሬሽን ምክር ቤት በፌስቡክ ገጹ አስታውቋል። ፕሬዚዳንት ሳህለወርቅ ዘውዴ ሁለቱ ምክር ቤቶች የጋራ ስብሰባ 2013 ዓ.ም የመንግስት እቅዶች በዝርዝር ያቀርባሉ፣ ፌዴሬሽን ምክር ቤት ደግሞ የተናጠል መደበኛ ስብሰባን መስከረም 26 እና 27 ትቀጥላለሁ ማለቱም ተዘግቧል። የኢትዮጵያ መንግስት የመሰብሰብን ሐሳብን በኢንተርኔት በነጻነት የመግለጽ መብትና የፕሬስ ነጻነትን ክፉኛ እየደፈጠጠ መሆኑን እንዳሳሰበው መቀመጫውን አሜሪካ ያደረገው የፕሬስና ንግግር ነጻነት ተሟጋቹ ድርጅት ፔን አሜሪካ ሰሞኑን ባወጣው መግለጫ አስታውቋል። ከ8 ዓመት በፊት የፔን አሜሪካን በነጻነት የመጻፍ ዓለም አቀፍ ሽልማት በተቀበለው እስክንድር ነጋ ላይ ፖሊስ አካላዊ ጥቃት እንደፈጸመበት ያለ ክስ ከሁለት ወራት በላይ እንደታሰረና በመጨረሻም በጸረ ሽብር አዋጁ ድጋሚ እንደተከሰሰ መግለጫው ጠቅሷል። በተለያዩ መገናኛ ብዙሃን ጋዜጠኞች እና ሰላማዊ ተቃዋሚዎች ላይ ፈጽሟቸዋል ያላቸውን ወከባዎች፣ እስሮች እና ክሶችም ጠቃቅሷል። ኢንተርኔትን መዝጋትና እስር ግን መንግስት ላይ ለሚነሱ ተቃውሞች መፍትሄ አይሆንም ብሏል መግለጫው። የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ ለመጪው ሀገር አቀፍ ምርጫ በግልጽ በአይን የሚታዩ የድምጽ መስጫ ኮረጆችና የደህንነት መጠበቂያ ያላቸው መምራጮች ካርድ እንደሚጠቀም አስታውቁን የሀገር ውስጥ ዜና አውታሮች ዘግበዋል። በምርጫ 207,000 የድምጽ መስጫ ሳጥኖችን ለመጠቀምና በአንድ የምርጫ ጣቢያ ብቻ እስከ 4 የድምጽ መስጫ ሳጥኖች ለማስቀመጥ አቅጃለሁ ብሏል ቦርዱ። ቦርዱ የምርጫ ቁሳቁሶችን ግዢ 90% እንዳጠናቀቀና በምርጫ 50 ሚሊዮን መራጮች ይሳተፋሉ ተብሎ እንደሚገመት የምርጫ ዝግጅቱን ለጋዜጠኞች ባስጎበኙበት ወቅት ተጠቅሷል። በድምጻዊ ሀጫሉ ሁንዴሳ ግድያ የተጠረጠሩ 4 ግለሰቦች ላይ ክስ እንደተመሰረተ የመንግስት ዜና አውታሮች ዘግበዋል። ተከሳሾቹ በክሱ ላይ ከጠበቆቻቸው ጋር ተማክረው እንዲመለሱ የከፍተኛው ፍርድ ቤት ችሎት ለመስከረም 26 ተለዋጭ ቀጠሮ ሰጥቷል። ክስ የተመሰረተባቸው ጥላሁን ያሚ፣ ከበደ ግመቹ፣ አብዲ አለማየሁና ላምሮት ከማል የተባሉ ተጠርጣሪዎች ናቸው። ተከሳሽ ላምሮት ከአንድ ስሙ ገና ካልታወቀ የኦነግ ሸኔ አባል በተቀበለችው ተልእኮ መሰረት ድምጻዊ ሀጫሉን ወደ አመቼ መግደያ ስፍራ ወስዳ በሶስቱ ግብረአበሮቿ እንዳስገደለችው ክሱ ያብራራል። የፌዴሬሽን ምክር ቤት ህገ መንግስታዊ ስርዓቱን አደጋ ላይ በጣለው ትግራይ ክልል ላይ እርምጃ ለመውሰድ የሚያስችል ህገ መንግስታዊ መሰረት እንዳለ የምክር ቤቱ አፈ ጉባኤ አደም ፍትህ መናገራቸውን ይዚያ ዘግቧል። የትግራይ ክልል መንግስት ባለፉት ወራት ባደረገው እንቅስቃሴ ህገ መንግስቱን አደጋ ላይ ጥሏል። ለዚህም ህገወጥ ድርጊቱ ፌዴሬሽን ምክር ቤት የክልሉን ህግ አውጭና ህግ አስፈጻሚ አካላት በህግ ማገድ፣ ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ ክልላዊ አስተዳደር ማቋቋምና የፌዴራል ጸጥታ አካላት ህገ መንግስቱን አደጋ ላይ የጣለውን ድርጊት በኃይል እንዲቆጣጠሩ የማድረግ ስልጣን እንዳለው አንስተዋል። አፈ ጉባኤው በኢትዮጵያ በዜጎች ላይ ተደቀነውን የደህንነት ስጋትና የፖለቲካ ምህዳሩን መጥበብ በቅርበት የተከታተሉ መሆናቸውን ለአሜሪካ ፕሬዚዳንታዊ እጩ ጆ ባይደን የውጭ ፖሊሲ አማካሪ የሆኑት አንቶኒ ብሊንከን በትዊተር ገጻቸው አስፍረዋል። የሀገሪቱ ዲሞክራሲያዊ ሽግግር እንዲሰምር ሁሉም የፖለቲካ ኃይሎች ከአፈናና ሁከት በፊት መነጋገርን ማስቀደም አለባቸው ብለዋል አማካሪው። ብሊንከን በቀድሞ ፕሬዚዳንት ባራክ ኦባማ ስልጣን ዘመን ረዳት የውጭ ጉዳይ ሚኒስትር የነበሩ መሆናቸውም ተዘግቧል። በመጨረሻም እውቁ ኢትዮጵያዊው የሰብአዊ መብት ተሟጋችና መምህር ደራሲና ፖለቲከኛ ፕሮፌሰር መስፍን ወልደማርያም አርፈዋል። ከኢትዮጵያ አደባባይ ምሁራን መካከል በግንባር ቀደምትነት የሚጠቀሱት ፕሮፌሰር መስፍን ወልደማርያም በ90 ዓመታቸው ነው ባሳለፍነው ሳምንት ያረፉት። አንጋፋ ምሁር በኮሮና በሽታ ተይዘው በቅዱስ ጳውሎስ ሆስፒታል ሚኒሊየም ሜዲካል ሆስፒታል ላለፉት 11 ቀናት ሕክምና ሲከታተሉ እንደነበር ተዘግቧል። የአደባባይ ምሁሩ መስፍን ወልደማርያም የተዋጣላቸው ጸሐፊ፣ ገጣሚ፣ መምህር፣ የሰብአዊ መብት ተሟጋችና ፖለቲከኛነታቸው ጎልቶ ይጠቀሳል። በመንፈሳዊ ትምህርት ዲቁና በዓለማዊ ዶክትሬት መደረባቸው ሲነገር በምርምር ስራቸው የፕሮፌሰርነት ማዕረግ አግኝተዋል። ከ15 በላይ መጽሐፍትን ለንባብ እንዳበቁ ከህይወት ታሪካቸው መረዳት ተችሏል። ፍትህና እኩልነት ይሰፍን ዘንድ ላደረጉት አስተዋጽኦ የአውሮፓ ህብረት የሳካሮቭ አዋርድ የ2016 እጩ እንደነበሩም ተዘግቧል። በንግስተ ነገስታት ዘውዲቱ ዘመነ መንግስት ከወሎና ከሸዋ የመጡት እናትና አባታቸው አዲስ አበባ አገናኝቷቸው መስፍን ወልደማርያም 6 ኪሎ አካባቢ በ1922 መወለዳቸውን ተዘግቧል። ትምህርት በመጥላታቸው የተነሳ በእግር ብረት ታስረው በአምስት ዓመታቸው ወደ የኔታ ትምህርት ቤት ገብተው ቅዳሴ፣ ውዳሴ ማርያምና ዜማ እንዳጠኑ ሲዘገብ ዲቁናም እንደነበራቸው ታውቋል። የአንደኛና ሁለተኛ ደረጃ ትምህርት በተፈሪ መኮንንና ጀነራል ውንጌት ተከታትለው ዩኒቨርሲቲ ኮሌጅ ገብተዋል። ከፍተኛ ትምህርታቸውን ቀጥለው ከህንድ ፑንጃብ በፍልስፍና ቢኤ፣ ማሳቹሴትስ ዩኤስኤ ከሚገኘው ክላርክ ዩኒቨርሲቲ ኤምኤ ማግኘታቸው ተዘግቧል። መስፍን ወደ ሀገራቸው እንደተመለሱ ስራ የጀመሩት በካርታና ጂኦግራፊ ኢንስቲትዩት እንደነበር ሲገለጽ የስራ ሁኔታ ስላልተመቻቸው ወደ አዲስ አበባ ዩኒቨርሲቲ ኮሌጅ ተዛውረው ማስተማር መጀመራቸው ተዘግቧል። በ1950ዎቹ ሀገሪቱ በለውጥ አየር በምትናጥበት ዩኒቨርሲቲም የነፋስ ማዕበሉ በሚቀሰቀስበት በሆነበት ጊዜ በታህሳስ 1953 ቀዳማዊ ኃይለሥላሴ ወደ ብራዚል መሄዳቸውን ተከትሎ የተሞከረውን መንግስት ግልበጣ በክቡር ዘበኛ ቢከሽፍም የፖለቲካ ጡዘቱ ግን በእጅጉን እንደጋለ ሲዘገብ የአዲስ አበባ ዩኒቨርሲቲ ተማሪዎች መፈንቅለ መንግስት ሙከራውን ደግፈው ሰልፍ ሲወጡ መስፍን ወልደማርያም ተማሪዎቹን ትዕይንት ተቀላቅሏል ተብሎ ፖለቲካ የተሳተፉበት የመጀመሪያ መድረክ ሆኖ መመዝገቡ ታውቋል። የፕሮፌሰር መስፍን ወልደማርያም ስርዓተ ቀብር የሚፈጸመው በአዲስ አበባ ቅድስተ ስላሴ ካቴድራል በመጪው ማክሰኞ መስከረም 26 2013 ዓ.ም ይሆናል ተብሎ ሲገለጽ በመምህርነትና ተመራማሪነት ያገለግሉበት አዲስ አበባ ዩኒቨርሲቲ ለክብራቸው በሚመጥን መልኩ በዩኒቨርሲቲ ዋና ግቢ ከግብዓተ መሬታቸው መርሃ ግብር አስቀድሞ ልዩ የስንብት ፕሮግራም ማዘጋጀቱ ተዘግቧል። የሳምንቱ በዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ከዚህ በመቀጠል ደግሞ የአዲስ አበባን ጥያቄ በተመለከተ ኢትዮጵያ ውስጥ በተለየ መልኩ ፓርቲዎች በጋራ ለመስራት መስማማታቸውን በተመለከተ የወሰዱትን እርምጃ እንዲያስረዱን የባልደራስን የህዝብ ግንኙነት ኃላፊ አቶ ገለታውን በስልክ ለማቅረብ እንሞክራለን።
ድርጅታችሁ ሊቀመንበሩና ምክትሉ እንዲሁም የሴቶች ድርጅት ክፍል ኃላፊዋ እና ሌላዋ የከተማ ደረጃጀት ኃላፊዋ ከታሰሩ በኋላ ባልደራስ አከተመለት የሚሉ አንዳንድ ጥቂትም ቢሆን ታዛቢዎች እንዳሉ ስለምናውቅ በአሁኑ ጊዜ ድርጅታችሁ በምን አይነት ሁኔታ ላይ ይገኛል?
እንግዲህ በመጀመሪያ ስለተጋበዝኩ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ለተጠየቀው ጥያቄ ባልደራስ በግለሰቦች ወይም በጥቂት ሰዎች ላይ የተንጠለጠለ ድርጅት አይደለም። እነ እስክንድር እነ ስንታየው ተቋም ነው የመሰረቱት። እና በዚህ ተቋም ውስጥ ብዙ ተዋንያን አሉ፣ ብዙ ሰው አፍርተዋል። ስለዚህ እነሱ በታሰሩ ጊዜ እንደውም በጣም ብዙ ሰው ለውስጥ ገብቶ በእነሱ ላይ የተደረገው ኢፍትሃዊ ስርዓት፣ በጣም ክፉ የተሞላበት ስርዓት ብዙ ሰው አስከፍቶት ወደ ድርጅታችን እያፈለሰው ነው ያለው። ስለዚህ በአሁኑ ሰዓት ባልደራስ ስራውን አጠናክሮ ቀጥሎ ነው ያለው። እና ምን እነሱ እንዳሰቡት ወይም ደግሞ ይህንን የሚያስቡ ሰዎች እንዳሰቡት እንዳልተሳካ መግለጽ ወጣሉ።
ፓርቲያችሁ ስለ አመራሮቻችሁ መታሰር ምን አይነት አመለካከት አለው?
ወይም እንግዲህ መቼም ፓርቲያችን መሪ መስራች ነው እስክንድር ስንታየው መስራች ነው። ሌሎችም አብረው የታሰሩት እነ ቀለብ የፓርቲያችን ከፍተኛ አመራሮች ናቸው። እነዚህ አመራሮቻችን ሲታሰሩ በጣም እኔ እንደው በግሌም ጥሩ ጥያቄ ነው የተሳሰሩ የሀገራችን የዴሞክራሲ ትግል የሀገራችን የዴሞክራሲ ጭላንጭል አይኑ እየጠፋ ብሔራዊ መግባባት እና የፖለቲካ ምህዳሩ ብሔራዊ መግባባት እየጠፋ የፖለቲካ ምህዳሩ ደግሞ እየጠበበ መምጣቱን መንግስት ለምርጫ ለሰላማዊ ስልጣን ሽግግር ዝግጁ አለመሆኑን ነው ያሳየኝ እና የተሰማኝ ነገር እኔ በግሌ ይሄ ነው። እንደ ፓርቲም አሳዝኖናል የኢትዮጵያ ዴሞክራሲ ወደኋላ የኋሊት እየሄደ መሆኑ።
ይህንን ካነሳን በኋላ እንግዲህ ለመንደርደሪያ ያህል ነው ይህን ያነሳሁት። የዛሬ ዋናው ጥያቄያችን እንዲሆን የምንፈልገው ሰሞኑን በባልደራስ ጠሪነት አዲስ አበባ ውስጥ ተደርጎ የነበረውን የተቃዋሚ ወይም የዲሞክራቲክ ኃይሎች ስብስብ ነው። አዲስ አበባን በተመለከተ ባልደራስ እንሰብሰብና እንወያይ ብሎ ባቀረበው ጥያቄ መሰረት የተወሰኑ ድርጅቶች ተገኝተው እንደነበር ሰምተናል። ይህንን ጥያቄ ስታቀርቡ ግን ምናልባት ኢትዮጵያ ውስጥ ባለው የፖለቲካ ፍርሃት ሁኔታዎች ፍርሃት የተነሳ ሌሎች ድርጅቶች በሀሳቡም ቢስማሙም ምናልባት በፍርሃት የተነሳ ላይመጡ ይችላሉ ብላችሁ አላሰባችሁም? እነማን ናቸው በነገራችን ላይ የተገኙት? ምንስ ውሳኔ ላይ ደረሳችሁ? ወደፊትስ ምን ለመስራት አስባችኋል?
እኛ እንግዲህ እንደተባለው በኢትዮጵያ የፖለቲካ ኃይላት መካከል የጠፋው ነገር መተባበር ነው። አንዳንድ ድርጅቶች ልዩነታቸው ሁሉ እስከማይታወቅ ድረስ ተመሳሳይ የፖለቲካ ፕሮግራም ይዘው ነገር ግን ሁለት ሶስት ድርጅት ሆነው የሚንቀሳቀሱባት ሀገር ናት። በዚህ በተፋበት ምድር ውስጥ ያሰብነው አንዳንድ ነጠላ ጉዳዮችን እንኳን ይዘን በዛ ዙሪያ እንኳን መሰባሰብ መጀመር ቢያንስ የፖለቲካን የኢትዮጵያን ፖለቲካ በመቀየሩ ረገድ አስተዋጽኦ ሊኖረው ይችላል ብለን አስልተን ነው። እና ጥሪ ስናደርግ እንግዲህ ሁለት አንድ ሊመጡም ይችሉኝ ላይመጡም ይችሉኝ ይኖራሉ ብለን አስበናል። ነገር ግን እንደገመት ነው ከጠራናቸው ድርጅቶች ውስጥ ጥቂት ፓርቲዎች ናቸው የቀሩት። ብዙዎቹ መጥተዋል። አረና ትግራይ መጥቷል፣ ከኢዜማ መጥቷል፣ ትብብር መጥቷል። ሌሎችም አሁን እዚህ ያልያዝኳቸው አንድ ከባልደራስ ጋር ስድስት ፓርቲዎች ናቸው አንድ ላይ ተሰብስበን በዚህ ጉዳይ ላይ መከር ነው። እና አጀንዳው የነበረው እናንተም እንደምታውቁት በዚህ በአዲስ አበባ ራስ ገዝ ዙሪያ ላይ ነው። በወቅቱ የተነጋገርነው የአዲስ አበባ ራስ ገዝነትን ጥያቄ ሊመልስ የሚችል ስትራቴጂ ለመንደፍ ከአንድ ከሶስት ሳምንት በኋላ እንደገና ሌላ ስብሰባ ማድረግ እንዳለብን ጥልቅ ውይይት፣ ዝርዝር ውይይቶችን ማድረግ እንዳለብን ተነጋግረናል። በወቅቱ ግን የአዲስ አበባ ጥያቄ በአብዛኛው ህገ መንግስታዊ ይዘትም ስላለው የህገ መንግስት ማሻሻል ላይም የማሻሻሉ ሀሳብ ላይ የሚሻሻልበትን ላይ በትብብር መስራት እንዳለብንም ተነጋግረናል። እንደተባለውም ደግሞ ልምዱ ይሄ የትብብሩ ልምድ ጥሩ ስለሆነ በሌሎች አጀንዳዎችም ላይ አዲስ አበባ ራስ ገዝነት ጥያቄ አንድ ሆኖ በሌሎች በጋራ ሊያግባብሩ በሚችሉ ጉዳዮች ላይ አብረን መስራት አለብን የሚል ሀሳብ ተነስቶ ነበር እና በአጠቃላይ ስብሰባው ጥሩ ብዙ በጎ ነገሮችን ያየንበት ጥሩ ጅማሮ ነው። ይመራሉ ካልናቸው ፖለቲካ ፓርቲ አመራሮች መጥተዋል። ብልጽግና ፓርቲን ጋብዘን ነበር። ቁጥር አንድ ነበር የጋበዝነው። ነገር ግን ብልጽግና ፓርቲ አልመጣም፣ ፈቃደኛ አልሆነም። ከዛ ባሻገር ግን በጣም ጥሩ ውይይት ነበረ።
የብልጽግና ፓርቲ ለምን እንዳልመጣ ያልገለጹላችሁም ወይስ እናንተ የምትገምቱት ነገር አለ? አዲስ አበባ የራስ ገዝ እንድትሆን አይፈልጉም ማለት ነው?
እንደሚታወቀው አሁን ስልጣን ላይ ያለው ፓርቲ ብልጽግና ነው እና ይሄ ፓርቲ ደግሞ አዲስ አበባ ራስ ገዝ እንዳትሆን ብዙ መሰናክሎችን የፈጠረ ነው። ግን ዋናው ነገር ያስ ብልጽግናን የጠራንበት ምክንያት አንደኛ መንግስት ስልጣን የያዘ ፓርቲ ነው። ሁለተኛ ልዩነት ቢኖረንም በጠረጴዛ ዙሪያ ነው መፍታት የምንችለው። መነጋገር አለብን። በተለይ ከብልጽግና ጋር የማይስማማ ነገር አለን። ብርቅ ሆነን በሬዲዮ ወይም በቴሌቪዥን ለየብቻ ተማጥራራት ተገናኝቶ መነጋገር ነው ለዚች ሀገርም አዲስ አበባ የሚበጀው። ስለዚህ ብልጽግናን መጥራት አለብን። ነምበር ዋን ብለን ጠርተን ነበረ። ነገር ግን ደብዳቤውንም እንኳን ሲቀበሉ በፈቃደኝነት እንዳላሳዩ የላክነው ሰው ገልጾልናል። በስብሰባውም ሰዓት አንድም ተወካይ አልመጣም። ፈቃደኝነቱ ዲያሎግ ለናሽናል ዲያሎግ በአዲስ አበባ ጉዳይ ላይ ለአዲስ አበባ ጉዳይ ላይ አብሮ ለመምከር ከፖለቲካ ፓርቲዎች ጋር በተለይ ከኛ ጋር ፍላጎት እንደሌለው አሳይቷል። ብልጽግና
በነገራችን ላይ የፖለቲካ ፓርቲዎች ውይይት ብዙ ጊዜ ይደረጋል ሲባል እንሰማለን። ኢትዮጵያ የተቃዋሚ ድርጅቶችም ይጠራሉ። እናንተም ትጠሩ ነበረ?
እኛ እንጠራም። የሚገርመው ነገር ብዙ ጊዜ ይህንን ጥያቄ ብዙ ጋዜጠኞች ጠይቀውኛል እና በፓርቲዎች በተለይ ፕራይም ሚኒስትር አብይ በሚያዘጋጇቸው ፓርቲ እንትኖች ስብሰባዎች ላይ አንጠራም። የማንጠራበት ምክንያት እኛ እስከሚገባን ድረስ እንግዲህ በተለይ መንግስትን ክሪቲካል የሆነ ሰፖርት ነው እኛ መስጠት የምንፈልገው። ስህተት የሆነው ስህተት ብለን መናገር ነው የምንፈልገው እንጂ የተደረሰበት ለውጥ ሀገሪቱን ይጎዳታል፣ መንግስትም ጥያቄ አለበት፣ በሽግግሩም ያማረ እንዲሆን ክሪቲካል የሆኑ ኢሹስ መነሳት አለባቸው፣ ብሔራዊ መግባባት ደግሞ ከምርጫ በፊት መምጣት አለበት። ለዛ ብሔራዊ መግባባት ደግሞ አጀንዳዎች አሉ፣ ጥርት ያሉ አጀንዳዎች። እነዚህ አጀንዳዎች ላይ ውይይት ማድረግ አለብን ብለን ጠንክረን እንከራከራለን እና ይህንን የፈለጉት አይመስለኝም። ፕራይም ሚኒስትር ዝም ብሎ ሸፈንተን ያሉ ስብሰባዎችን ማድረግ ላይ የሚያተኩሩ ይመስላል። ግን ተጋብዘን አናውቅም።
ምናልባት በሌላ በኩል ያልተጋበዛችሁት በህጋዊነት አልተመዘገባችሁ እንደሆነ፣ በህጋዊነት እንደ ሌሎቹ ድርጅቶች በምርጫ ቦርድ በሌሎችም ህጋዊ ድርጅቶች ተመዝግባችኋል?
እኛ እና ብልጽግና አሁን ባለው የምርጫ ቦርድ ስቴተስ ወይም ደረጃ እኩል ነን። በኢትዮጵያ ውስጥ አሁን በአዲሱ የምርጫ ህግ አለ አይደለም የወጣው በአዲሱ በዛ ደረጃችን እኩል ነው። ሰርቲፊኬት አለን፣ እኩል ደረጃ ላይ ነው ያለ ነው። እሱ አይደለም ጥያቄው። እንደኛ አይነት ሰርቲፊኬት ያላቸው በብልጫ ቦርድ በሂደት ላይ ያሉ ሁሉ ተጠርተዋል። እኛ ብቻ እኛ ያልተጠራ ነው እና ከዚያ ጋር ምንም የተገናኘ ነገር አይደለም ማለት ነው።
ይቅርታ ያርጉልኝና ይህን ጥያቄ አሁንም ግልጽ ለማድረግ ስለምፈልግ ነው፣ ለአድማጩም፣ ለራሳችንም፣ ለሬዲዮም፣ ለሁሉ ይሄንን ሁሉ ያሟላችሁ ከሆነና የጠቅላይ ሚኒስትሩ ቢሮ የተቃዋሚ ድርጅቶችን ለውይይት የሚጠራ ከሆነ እናንተም ይሄ መታወቂያ ካላችሁ ለምን እንደማትጠሩ አትጠይቁም? ጠይቃችሁ ምን መልስ አግኝታችኋል? ለምንድን ነው የማትጠይቋቸው?
መጠየቅ የሚባለው እንግዲህ በዚህ በተለያዩ መግለጫዎች ሳይ ለምሳሌ ፕሬስ ሪሊዝ እናወጣለን በየጊዜው፣ በብሔራዊ መግባባት አጀንዳዎች ላይ አብረን መሳተፍ እንችላለን ብለናል። ነገር ግን መንግስት በፍጹም ሊጋብዘን አይፈልግም። እንግዲህ በተለይ ብልጽግና ፓርቲ እና ይሄ ደግሞ እኛ መብታችን ሪሶርስ እየተጠቀማችሁ ነው ይህንን ኮንፈረንስ የምታዘጋጁት። በኢትዮጵያ ጉዳይ ላይ ደግሞ በጋራ ሀገራችን ላይ በጋራ መንግስት በጋራ መምከር ያስፈልገናል። ስለ ሀገሩ ስለ ህዝብ ስንል ነው ይህንን የምንለው እና ግን መንግስት እስካሁን ድረስ ጆሮ ዳባ ልበስ ብሎ ምንም ምላሽ ሳይሰጠን ነው ያለው። ስብሰባ ያዘጋጃል ብቻው ብሔራዊ መግባባት አጀንትን ስብሰባ ተካሄደ ተብሎ ይበተናል። እኛ ግን በዛ ውስጥ ተሳታፊ አይደለም። እስካሁን
ደጋፊዎቻችሁ ይሄንን ሲያዩ ምን ይላሉ? ህዝብ ማግለል አይሆንም?
እኔም ደጋፊ አዎ ልክ ነው። ደጋፊዎቻችንም እንደው የኢትዮጵያ ህዝብን በአጠቃላይ የሚያስበው ምን ያህል መንግስት ለለውጥ እንዳልተዘጋጀ፣ የፖለቲካ ምህዳሩ የውሸት እንደሆነ እንዳልሰፋ፣ ለአቀኛ ምርጫም ደግሞ ዝግጅ እንዳልሆነ እንዳልቆረጠ፣ ብዙዎች እንደሚቀረጥ እንደሚሰማቸው ነው የማምነው። እኛም እኔም በግሌም አሁን የማየው መንግስት ሬዲ አይደለም በቃ የስልጣን ሽግግር ሰላማዊ የስልጣን ሽግግር ለማድረግ በተለይም ደግሞ ከአቀኛ ተፎካካሪዎች ጋር በግንባር ቀርቦ ለመከራከርም ድፍረቱም እንደሌለው የሚያሳይ ሆነ ነው ያሉት።
ኢንጂነር ታከለ ኡማን ወንጀል ሰርተዋል እያላችሁ ስትወቅሷቸው ነበር። በኋላም ኢዜማ በዶኩመንት የታጠፈ ማስረጃ አቅርቦ ወንጅሏቸው ነበር። ሆኖም ግን እሳቸው እንኳን ፍርድ ቤት ሊቀርቡ እንዳውም ሚኒስቴር ሆነው ተሹመዋል። በእሳቸው ምትክም የመጡ ወይዘሮ አበቤ የእሳቸውን ስራ እያራመዱ ነው። በተለይ የቤት ማከፋፈሉን ጉዳይ እንደውም መግለጫ ሰጥተው ነበረ። ከዚህ በፊት ቤት ለመውሰድ ከፍለው እጣ ደርሷቸው ያልደረሳቸው ሰዎች አቅም ካላቸው በማህበር ተደራጅተው መሬት እንሰጣለን መስራት ከቻሉ ብለው ነበር። የተሰሩትን ቤቶች ግን ለተፈናቀሉ ገበሬዎች እንሰጣለን ብለው ነበር። ታከለ ኡማ ያልጨረስኩት 46000 ገበሬ አለ ሰጥቼ ያልጨረስኩት ያሉትን እሳቸው ስራ ላይ ሊያውሉ ነው የሚል ዜና አለ። ይሄን በተመለከተ እንዴት ታዩታላችሁ?
እኛ መቼም ያተታከለ ሹመት ጉዳይ ያው አጠቃላይ ከዶክተር አብይ ችግሮች መካከል እሳቸው መድረክ ላይ ሲወጡ ጥሩ መልካም ነገሮችን ይናገራሉ። ነገር ግን በስራቸው የሚሾሟቸው ሰዎች ለለውጥ ያልተዘጋጁ፣ ለውጥ የሚያደናቀፉ፣ ሌሎች ዘረኝነት ስሜት ያላቸውን ነው ሲሾሙ የምናየው እና ለለውጥ ያላቸው ቁርጠኝነት በዚህ ነው የሚፈተነው። እንደተባለው እንግዲህ በዚህ በአዲስ አበባ ጉዳይ ላይ አቶ ታከለ አብዛኛው በህግ ሊያስጠይቃቸው የሚችል ስራ የሰሩ ሰው ናቸው። እንግዲህ ግን ተሹመዋል። ከመሾማቸውም በላይ ደግሞ በምትካቸው ደግሞ የመጡትም ወይዘሮ አዳነች ይኸው አሁን እሳቸው ሲሰሩት የነበሩትን አይነት ችግሮችን ገና በጥቂት ጊዜ የነበረ ችግር ሲፈጽሙ ነው የሚታየው። ለማጠቃላይ በጣም በስርዓት ነው የሆነው። አሁን ችግሮቹ ተዘርዝረው ማያልቁ ነው የሆኑት። በተለይ በዚህ በቤት አሰጣጥ ላይ ያለው ችግር ህዝቡ እያለቀለ ነው። እኛም የመዘገብን ነው እስካሁን ድረስ በተለይ ከኮንዶሚኒየም ጋር የተያያዘ ችግር በጣም ውስብስብ ችግር አለበት ህዝቡ። ስለዚህ እንዲህ አይነት ግዙፍ ችግሮች ስርዓቱ በአጠቃላይ እንደ ስርዓት እየተለማመደው ያለ ነው እና በአጠቃላይ እኛ ለውጥ ካልመጣ በሀገሪቱ ላይ መሰረታዊ ለውጥ ካልመጣ እነዚህ ችግሮች ይቀጥላሉ። አሁን ወይዘሮ አዳነች ስልጣናቸውን እየተጠቀሙ የሆነ ኮንስቲትዌንሲ ላገኝ ይችላለሁ፣ የተወሰነ ድጋፍ ላገኝ ይችላለሁ እያሉ እንደ ጉቦ ማለት ይቻላል የሚሰጡበት ሁኔታ ኢትዮጵያ ሊቀጥል አይችልም እና አጠቃላይ ስርዓት ችግር ነው ብቻ የምናየው።
በእናንተ አመለካከት አዲስ አበባና አዲስ አበባ ህዝብ የአዲስ አበባ ህዝብ የተጋረጠበት አደጋ ምንድን ነው ትላላችሁ? ምንድንስ መደረግ አለበት? ህዝቡስ ምን ማድረግ አለበት? ከዚህ እናንተ ተደቅኖበታል ከምትሉት አደጋ ለመውጣት ምን ማድረግ አለበት?
ትግል ነው። ያለ ትግል ነፃ የወጣ ሀገር አለምም የለም። ታግለን ነው ወታገል አለበት። በሰላማዊ በሆነ መንገድ ህዝቡ የዲሞክራሲያዊ መብት እንዲከበር፣ ፍትህ እንዲመጣ፣ መልካም አስተዳደር እንዲመጣ፣ የመረጠው ስልጣን ላይ እንዲወጣ፣ ፖለቲካ ምህዳሩ እንዲሰፋ። እኛ የታገልነው በዚህ አይደለም፣ የምታገለው ለመልካም አስተዳደር ነው፣ ለዲሞክራሲ ነው እንጂ ለተረኝነት አይደለም ብሎ ትግሉ መቀጠል አለበት። ያልታገለ ህዝብ ሁሉት ግን ሆነ ጣጣ ሆኖ ነው የሚኖረው። ስለዚህ በየዚህ የሰላም ሆነ ኢትዮጵያ ተፈንታ ያለው በኢትዮጵያን ህዝብ እጅ ማለት ያደረችን ህዝቡ ድርሻ መወጣት አለበት። ለውጡን ክሪቲካል በሆነ ሁኔታ ማየት መቻል አለበት። ሰፖርቱን ክሪቲካል ሰፖርት ነው መሆን ያለበት። ግን የሆነ ድጋፍ የትም አያደርሰን ምን እንድናቀበችም ምናልባት አንድ ቦታ ላይ ፌደራል መንግስት ራሱ ኮናብ ሲያደርግ እና ሌላ ችግር ውስጥ ሀገሪቱን ይዞ እንዳይወድ ኢትዮጵያ በንቃት ትግሉን ቀጥሎ ነው መብቱን ማስከበር የሚችለው የሚል እምነት ነው ያለን።
በነገራችን ላይ ምንድን ነው ጥያቄን እንደገና ልድገመውና ምንድን ነው አዲስ አበባ ህዝብ ላይ እና አዲስ አበባ ላይ ተጋርጧል የምትሉት አደጋ ምንድነው? የሚታያቸው አደጋ ምንድነው?
አዲስ አበባ ማአት እኮ ችግር ነው ያለባት። አዲስ አበባ የማንነት ጥያቄ ሁሉም የሚነሳባት ከተማ ናት። አዲስ አበባ የኔ ናት፣ አያንት አይደለችም፣ የኔ ናት የሚባልባት ከተማ ናት። የመልካም አስተዳደር ችግር ያለባት ከተማ ናት። በመዋቅራዊ ችግሮች የተሰበሰበች ሀገር ናት። አሁን ያነሳ ነው የስቴት እንኳን እንዳትሆን እንደ አንድ ትንሽ ከተማ የምትተዳደር ከተማ ናት። የስራ አጥነት ችግር በጣም ብዙ አለባት እና ብዙ ችግሮች ያሉባት ከተማ ናት። ይቺ ከተማ እንደዚህ ልትቀጥል አትችልም። አሁን ባለው ሁኔታ መቀጠል አትችልም። ችግሩ ራሱ የሆነ ቦታ ላይ ሊያስነጋት ይችላል ከተማ። ስለዚህ እነዚህን ክፉ የሆኑ ችግሮች ወደ በጎ ለመለወጥ የመጀመሪያውና ትልቁ ነገር መዋቅራዊ ለውጥ በከተማይቱ ውስጥ እንዲመጣ መደረግ መቻል አለበት። ሁለተኛ መልካም አስተዳደር ችግሯ መፈታት አለበት። እነዚህ ሁለት ችግሮች ሲፈቱላት ነው በመልካም አስተዳደር እና በልማት ጎዳና መራመድ የምትችለው እና ወደፊቷ የወደፊት ከተማ ወደፊት የሚመሰለው በህዝቧ በራሷ ህዝብ ትግል ነው ነው ቅድም እንዳልኩት ጀምሮ ነው በራሷ በኢትዮጵያ በኢትዮጵያውያን በአዲስ አበባውያን አካባቢ የሚኖሩ ዜጎች ንቁ ንቁ ጥያቄ ንቁ ተሳትፎ ነው ፍጻሜ የሆነ የሚወሰ ነው። ስለዚህ የአዲስ አበባ ህዝብ መጠየቅ መቻል አለበት። ዋናው ነገር ሰላማዊ መሆን አለበት። ትግሉ በሙሉ ሰላማዊ ሆኖ ነገር ግን ስለ መብቱ ስለ መዋቅራዊ ስለ ከተማ የመዋቅር ጥያቄዎች እያነሳ ካልታገለ ችግሮች እንዳሉ ሊቆዩ ይችላሉ። ችግሮች የበለጠ እየተወሳሰቡ ሄደው አዲስ አበባ ችግር አዲስ አበባ ላይ ብቻ አይቀርም፣ ሀገሪቱ ላይ የሚያመጣው ብዙ ነገርነት ስለሆነ ህዝቡ ነቅቶ መታገል እንዳለበት ነው እኔ የማምነው።
ጌታዬ፣ የፓርቲያችሁ የአዲስ አበባን ህዝብ ለማደራጀት በምን አይነት ሁኔታ ይንቀሳቀሳል ነው?
ፓርቲያችን አዲስ አበባን ህዝብ በክፍለ ከተማ፣ በወረዳ፣ በቀበሌ እስከታች እስከ መንደር ድረስ እያደራጀ ነው ያለ። እኛ የምናደራጀው ፓርቲያችንን ማኒፌስቶ የፓርቲያችንን ፕሮግራም ለማስተማር ምርጫ የሚመጣ ከሆነ በምርጫው ላይ ለመወዳደር ዝግጁ ለመሆን እንደ አንድ የፖለቲካ ፓርቲ የማደራጀት ስራ እየሰራ ነው። ህዝቡን እያነቃን እያስተማርን ያለ ነው። ስለዚህ በአዲስ አበባ ውስጥ ያለን አደረጃጀት እኔ ከብዙ ፓርቲዎች በጣም የተሻለ ደረጃ ላይ እንዳለን ነው ማየው።
ተቀባይነታችሁ ምን ያህል ነው በአዲስ አበባ ህዝብ?
ብዙ መንገድ እኛ ላይ እኛ እንደለካ ነው አዲስ አበባ ውስጥ ከፍተኛ ተቀባይነት ያለው በአሁኑ ሰዓት ባልደራስ ነው። ይህንን ተቃዋሚዎቻችንን አንዳንድ ደጋፊ ፓርቲዎቻችንም መስክረውልናል። እኛም በተለያዩ መንገዶች መለካት ችለናል። ከፍተኛ ድጋፍ አለን አዲስ አበባ ውስጥ።
ጌታዬ፣ የአዲስ አበባውና ኢትዮጵያ ውስጥ ያለውን የድጋፋችሁን ሁኔታ እንዲህ ካስቀመጡት እስቲ ወደ ውጭ ያላችሁ ድጋፍ እንዴት ነው? በብዙ ሚሊዮን የሚቆጠሩ ኢትዮጵያኖች በውጭ ሀገር ይኖራሉ። ስምም ወጥቶላቸዋል። ያው ዳያስፖራ የሚለውን የግሪክ ቃል ተጠቅሞ ኢትዮጵያ ውስጥ ዳያስፖራ ይባላሉ። እንደውም የዳያስፖራ ምንድን ነው አካባቢ የሚባል ሁሉ አለ ኢትዮጵያ ውስጥ። እና በዳያስፖራው አካባቢ ያላችሁ ንቅናቄ ምን ይመስላል? ድርጅቶች አሏችሁ? ይንቀሳቀሳሉ?
ሰፊ ድጋፍ ነው ያለን በእውነት። እዛ ላይ ምንም ለትምክህት አይሆንም። በትህትና ይህን የምናገረው ባልደራስ ላይ የሚደርስ የለም በአሁኑ ሰዓት። አሁን ለአሜሪካ ነገር እኔም ነበርኩ እናንተም ጋር ስዊድን ሰፊ ድጋፍ እንዳላውቃለሁኝ። አዎ፣ አጠቃላይ ሰፊ ድጋፍ ካናዳ፣ አውስትራሊያ፣ በየከተሞቹ በየክፍላተ ዓለሙ ሰፊ ድጋፍ እንዳለን ነው ያየነው። አሁንም የባልደራስ እውነተኛ ዲሞክራሲ ፓርቲ በተለይ ኢትዮጵያ ውስጥ እየተንቀሳቀሰ ያለው በእውነቱ ውጭ ሀገር ባሉ ኢትዮጵያውያን ሰፖርት ነው፣ ድጋፍ ነው እና ሰፊ ድጋፍ ላይ ያለ።
ከዚህ በፊት አንድ የሆነ ዜና ምን ያህል እውነት እንደሆነ አላውቅም እንጂ ባልደራስና መኢአድ በጋራ ለመስራት ተስማምተው እንደውም በሊቀመንበርነት አቶ እስክንድር ነጋን መርጠዋቸዋል የሚል ዜና ሰምተን ነበር። ምን ያህል እውነት ነው ይሄ ነገር? ከሆነስ እንዴት ነው
የምትለው? ልክ ነው።
ምን ማለት
ነው? ባልደራስና መኢአድ ተከናጭተዋል፣ ቅንጅት ፈጥረዋል። ቅንጅት ከፈጠሩ ትንሽ ወራቶች አስቆጥረዋል። በአሁኑ ሰዓት ይሄ ቅንጅት አድጎ መሪውን መርጧል እና የተመረጠውም ደግሞ ወንድማችን መሪያችን እስክንድር ነጋ ነው። እስክንድር ነጋ በእስር ቤትም ቢሆን እንኳን ኢፍትሐዊ በሆነ መንገድ ቢታሰርም፣ ነገር ግን እሱ የፓርቲያችን ሊቀመንበር ነው ተብሎ ተመርጧል በሙሉ ድምፅ።
ቅድም ሲመልሱልኝ በውጭ ሀገር ያለው ድጋፋችን አመርቂ ነው ብለው ነበረ። በውጭ ሀገር ያለው የኢትዮጵያኖች ድጋፋቸው አመርቂ መሆኑን ከነገሩን፣ በውጭ ሀገር ያሉት ደጋፊዎቻችሁ የእናንተን ሁኔታ ለማስረዳት በሚኖሩባቸው አካባቢዎች የሚያደርጉት ተጨባጭ ትግል እንዳለ ታውቃላችሁ? አለ ለመሆኑ?
አዎ፣ ሰፖርት ግሩፕ አለ። ታዲያ ኖርዝ አሜሪካ በዛ ሀገር በአሜሪካ ውስጥ የተመዘገበ ሰፖርት ግሩፕ አለን። በየቦታው ኮሚቴዎች አሉን። ስለዚህ በእነሱ አማካኝነት እንደውም አሜሪካ ውስጥ በየስቴቱ ተደራጅተዋል። በዛ አማካኝነት የተለያዩ ቴሌኮንፈረንሶችን በማዘጋጀት አንዳንድ ስብሰባዎችን በማዘጋጀት ፕሮግራሙን እና በሌሎችም የኢትዮጵያ ጉዳዮች ላይ ውይይት እያደረጉ ነው ያሉት።
የሚኖሩባቸውን አገሮች ባለስልጣናት፣ መንግስታት፣ ጋዜጠኞች ወዘተ ያገኟቸዋል? ስለ ድርጅታቸው ያስረዳሉ?
እነማን ያሉ?
በእነዚህ የእናንተ ደጋፊ ድርጅቶች፣ በውጭ ሀገር ያሉት ድርጅቶች ስለ እናንተ ድርጅት በሰፊው ለሚኖሩበት ሀገር መንግስታት ያስረዳሉ ወይ? እርዳታ ለማግኘትም ድጋፍ ለማግኘት የሚያደርጉ ስራ?
አዎ አዎ፣ ሰፊ። በዚህ እንኮራለን። በእውነት እንደ ባልደራስ እኔ በዚህ አጋጣሚ እንደ ሁለት ሰፊን ብል እያመሰገንኩኝ በአውሮፓም በአሜሪካም ላሉ ዘጋቢዎቻችን እጅግ በጣም ሰፊ ከፍ ያለ ምስጋና ነው ያለኝ። አሁን ስለ የእስክንድርንም ጉዳይ ፓርላማ እናንተም አካባቢ ሰምቻለሁኝ። ስዊድን የተከበረው ፓርላማ ድረስ የእስክንድር ጉዳይ ደርሶ ጉዳይ እንደታየ እንደሆነ በመስማቱ በጣም ነው ደስ ያለኝ። ይሄ አንድ አካባቢ አሉ ተጫፊዎቻችን እንቅስቃሴ ውጤት ነው። በአሜሪካን ሀገርም ውስጥ እንደዚሁ ባለፈው ጊዜ ሴነተሮችም ፊርማቸውን አሳርፈው ኢትዮጵያ በትክክለኛ ዲሞክራሲ ጎዳና ላይ መራመድ ሊገባ እንደሚገባት ያለውን የሰብአዊ መብት ጥሰትም ደግሞ አውግዘው መግለጫ ያወጡበት ሁኔታ ነው ያለው እና በአጠቃላይ በኢንተርናሽናል ኮሚኒቲውም በየሀገሩ ላሉ የፓርላማ አባላት እያሳወቁ ነው ያሉት። በእውነት እንቅልፍ አልወሰዳቸውም እና በዚህ አጋጣሚ ማመስገን ነው እንደውም የምወደው።
የድርጅታችሁ መሪ የእስክንድርና የአመራሩ አባሎች ሁኔታን እንዴት ታውታላችሁ? ምን ይሆናል ፍርዱ ብላችሁ ትገምታላችሁ? ምን ትጠብቃላችሁ?
እስቲ ይህን ጥያቄ ይግዛው ብርሃን።
የድርጅታችሁ መሪ የእስክንድርና የጓዶቹ የወደፊት እጣ ፈንታ ምን ይሆናል ብላችሁ ትገምታላችሁ? ምንስ ትጠብቃላችሁ?
ወይ እንግዲህ እጣ ፈንታ ሲባል እነዚህ ሰዎች በብዙ የታሰሩት፣ ስለዚህ ትግላችን ይቀጥላል። ፖለቲካዊ ስርዓት ነው፣ በፊት ግን ይፈታሉ። ተፈቶ ሰላማዊ ትግላቸውን ይቀጥላሉ ብለን ነው እኛ የምናምነው። ኢትዮጵያ እንደዚህ አይነት ሀገር ሆና ልትቀጥል አችልም። ዝም ብላ ሰላማዊ የሆነ ትግል ይቅርታ ለእስክንድር ለመጠየቅ እዛን ያለው ሁ
አሎ
ሃሎ እንስክድር ለማጠየቅ መጥቼ ስልኩ ስላሉ ይደጋ ነው ታደረስ
ሸመጥ ኦኬ ኦኬ
መልሽ ተደውል ከተወሰነ ጊዜ በኋላ
እጅግ በጣም አመሰግናለሁ
መልሽ ተደውል
ተናስተልኝ
እሺ እኔ አመሰግናለሁ
ወይ ሰዱራ ዘና halala walayna
የቤት መጥረያደው ሲጮ እንደሌባ ትራምጄ በሽንቆ አበኩል በቀኛይ ነኝ አንጣጥሬ ማን እንደሆነ አጣራው አወቁት። የሰውዬ ከነቤት በላይ የሚኖረው ዩጎዝላቪያዊ ሽማግሌ ነው። እርድ ነው። በጠጣው ቁጥር ይረብሻል። ጭጭ ብዬ ሳልከፍት ተመለስ ነው። ልጆቼ ከረበሹት አንኳኩቶ ልጆቼን አደብ አስይዛቸው ማለት ይወዳል። ቢሰሙኝ እኔ መረበሽ መች ፈልጋለሁ። በቁንጥጫ አጭናቸው ስር ገብቼ እንዳልመዘልጋቸው ሀገሩ ሱዲ ሆነብኝ። ከሶፋ ሶፋ እንደ ቁንጫ ሲዘሉ አንጀቴ እያረረ ዝም ማለቴን ብታውቅ አታንኳኳም ነበር። ሰካረ ፌዴራል ሪፐብሊክ ኦፍ ዩጎዝላቪያ እያለ ሕንፃውን ሲበጠብጥ መች አንኳኳሁበት። አረል የሶፋ ላይ ቁጭ ብዬ በንዴት ከራሴ ጋር አወራሁ። የአውሮፓውያኑን አጭር የበጋ ወራት ወደዋለሁ። ጨለማና በረዶ ተገፎ አበቦቹና ዛፎች በልምላሜ የሚፈኩበት ወራት፣ ምድሪቷ እንደ ውብ ኮረዳ የለበሰችውን የበረዶ ኩታ አውልቃ እርቃኗን በውበት ተመሽንሻ የማያት በበጋ ነው። ልጆቼ ሳይክል ሲጋልቡ እኔ አቀርቅሬ በሐሳብ ስብሰለሰል አሮጌ ጫማ ተጠጋኝ። ቀና ስል ያሰካራም ሽማግሌ የቆርቆሮ ቢራ ይዞ ቆሟል። ሳይክል ወደሚዘውሩት ልጆቼ እየተመለከተ ሰላምታ ሰጠኝ። ሰላም ብዬ አስቀመጥኩት። ይህን ሽማግሌ ባየሁት ቁጥር ትዝ የሚለኝ የአገሬ ፖለቲካና ሽራ ፖለቲከኞቻችን ናቸው። በተለይ ኢትዮጵያ እንደ ዩጎዝላቪያ ትሆናለች ከሚለው ትንታኔያቸው ጋር ተቀምጦ ገና ቢራውን ተጎንጭቶ በቅጡ ሳያወራርድ ጥያቄ አወረድኩበት። አገር ዩጎዝላቪያ ነው አይደል አልኩት። ሀገሩን አሳምሬ ባቆም ጥያቄ ለማሳመር እያሰብኩ አዎ አለኝ። ቢራውን ቆርቆሮ ጨመቅ ጨመቅ እያረገ ለምን ተበታተነች? ወደ ገደለ የሚባለውን የአገሬ ጨዋታ ሼባው ላይ ይዤ ቀረብኩ። ይህን ጥያቄ ለምን ጠየቅኩት እስከምን ድረስ ዘለግ ያለ አሰልቺ ትንታኔ ሰጠኝ። ሼባው ስለ ዩጎዝላቪያ የሰጠኝ ዘለግ ያለ ትንታኔ ከአገሬ ጋር እያዛመድኩ ሰማሁት። ቃላቶቹን ከከባዱ የቢራ ሽታ ጋር እየወረወረ ጋት። የሼባው ወሬ ሲጨመቅ ስሙ አንድሬ እንደሆነ መቶ ሺዎችን በነጠቀው የዩጎዝላቪያ እርስ ጦርነት ለአውሮፓውያኑ አቆጣጠር በ1991 ወደ ሱዲን ሀገር እንደተሰደደ፣ በዚህ ከአስር ዓመት በላይ በፈጀው ጦርነት ሚስቱንና ሶስት ልጆቹን እንዳጣ፣ ሁለት እህቶቹን በአሰቃቂ ሁኔታ እንደገደሉበት አገዳደላቸውን ሳይቀር በምልክት ሊያሳይ እየሞከረ ተረከልኝ። ግጭቱ በብሔርና በግዛት የተጀመረ ሲሆን በቀጣይ የውጭ ኃይሎች ተጨምረው ሀገሪቷን የሲኦል በር አረጓት። ሽማግሌው እያነባ ፊቱን እያቆማጠረ ልብ በሚሰብር ሁኔታ ያስረዳኝ። ታላቋ ዩጎዝላቪያ 8 ሚሊዮን በላይ የሰለጠነ ወታደር የነበራትና በጠንካራ ግን በአምባገነኑ ፊደል ማርሻል ቲቶ ትመራ የነበረችው አውሮፓዊቱ ሀገር ሰርቢያ፣ ሞንቴኔግሮ፣ ቦስኒያ ኤንድ ሄርዞጎቪና፣ ክሮሺያ፣ ኮሶቮ፣ ስሎቫኒያ፣ መቄዶኒያ ወደ ተባሉ ትንንሽ ሀገሮች ነቆሎ ተበታትራለች። ተጽዕኖ ኃያል ከነበረ ሀገርነት ወደ መኖራቸው እንኳን ወደማይታወቅ ሀገርነት ተቀይራለች። ሽማግሌው ይህንን የማይደንቁ ስርግ ውስጥ ይዞ ራሱን በአልኮል መደበቁ ለምን እንደሆነ ገባኝ። ሽማግሌው ከወንበሩ ተነስቶ ካናቲራውን ገልጦ ክንዱ ላይ የተነቀሰውን የዩጎዝላቪያን ባንዲራ አሳይቶኝ በአንድ ቃል ተሰናብቶኝ ሄደ። ዩጎዝላቪያ ከዩናይትድ ኔሽን ከሀገርነት መዝገብ ብትሰረዝም ከሽማግሌው ክንድ ላይ ተመዝግባለች። አመሻሹ ላይ የሽማግሌውን ታሪክ ስጽፍ ቆየሁ። የስድስት ኪሎን የሰማዕታት ሐውልትን፣ የካቲት 12 ሆስፒታልን ከ200 አልጋ ጋር ሰርቶ ያስረከቡን ታላቁ አገር ዩጎዝላቪያ ዛሬ ከሀገርነት መዝገብ ተፍቋል። ፖለቲከኞቻቸው መስከን፣ መከባበር፣ መደራደርና መከባበር ተስኗቸው ሀገራቸውን አጥፍተዋታል። በማለዳ አርፍጄ ተነስቼ ቡና ሳፈላ የሽማግሌውን ድምፅ ሰማሁት። በኩሽና በኩል መስኮቱን ከፍቼ ሞቅ ያለ ሰላምታ አቀረብኩለት። ማታ በነገርከኝ ታሪክ እጅጉን ማዘኔን አስረዳሁት። ጭንቅላቱን እየነቀነቀ ሰማኝ። አንድ ቀር የምለው ጥያቄ አስከተልኩ። አሁን ዋናው አገር የት ነው? ከተገነጠሉት ሀገራት አንዱን ላስመረጠው በመፈለግ ዩጎዝላቪያ፣ ዩጎዝላቪያ ብሎ ልጆቹን እያወናጨፈ ተጣራ።
አሁን በዚህ ስም የሚጠራ ሀገር ዓለም ላይ የለም
አልኩት። ሽማግሌው ጥሎኝ ብቻውን በቋንቋው ያወራ ሄደ። ቡናዬን እየቁጭ ስለ ሊናዬ ከጠያቂነት ወደ ተጠያቂነት ተሸጋግሮ ነበር። እኛስ ወዴት እየሄድን ነው?
አድማጮቻችን እንግዲህ የዛሬው ፕሮግራማችን ሊጠናቀቅ አንድ 5 ደቂቃ ያህል ይቀራዋል። ከዛ በፊት ግን ከዚህ በፊት የኢትዮጵያ ድምጽ ሬዲዮን ለመርዳት በሚል አስምችሉትን በስዊሽም ሆነ በሬዲዮኑ ፕሉስ ዜሮ አስገቡ ባልኳችሁ መሰረት ጠቅላላ ገቢውን ከገንዘብ ያዙ በሚከተለው ሳምንት በጠይቄ ምን ያህል እንደሆነ ለማቅረብ ቃል ገባለሁ። ከዛ በፊት ግን በዛሬው ዕለት በኔ በኩል ስዊሽ ያደረጋችሁትን በጠቅላላ 3000 ክራውን በኔ በኩል ስዊሽ ተደርጎ እንዲገባ አድርጌያለሁ። በለዚህም 3 ሰዎች 3 ረዳቶቻችን 5500 ክራውን አንድ ወዳጃችን 1000 ክራውን አንድ እንዲሁ ወዳጃችን 300 ክራውን አንድ ወዳጃችን 200 ክራውን በጠቅላላው 3000 ክራውን በኔ በኩል ገብቶ እሱን ለድርጅቱ ለሬዲዮ ፕሮሲሮ ገቢ አድርጌያለሁ። በሚቀጥለው ሳምንት በጠቅላላ የገባውን ኢንፎርሜሽን ይዤ እመጣለሁ። እንግዲህ አድማጮቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል። በሳምንት ፕሮግራማችን እስከምንገናኝ ድረስ ሰላም ጤና ለእናንተ እየተመኘን ከኮቪድ ራቅ ብላችሁ እንድትኖሩ እስከተወሰነ ጊዜ ድረስ እያሳሰብን የኢትዮጵያ ድምፅ ሬዲዮ እስከ ሳምንት መልካም ሳምንት ይመኝላችኋል።